የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቶክሆልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደመጡት በስቶክሆልም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራ። ቻችን የኢትዮጵያ ድምጽ ሬዲዮ እንግዲህ ሰዓቱንና ጊዜውን ጠብቆ የተለመደ የሁድ ፕሮግራሙን አሁን ጀምሯል። በዛሬ ፕሮግራማችን ስቱዲዮአችን ትንሽ የተጨናነቀ ይመስላለች። ከተለመደው በላይ ብዙ የሬዲዮ በውጭ የሚያገለግሉ እዚህ ድረስ የመጣውሉ እንግዶችም አሉን። እንግዲህ
አዳዲስ ምርኮኞች አስተናግዷል ዛሬ
ይገናኛል። ሬዲዮን ምርኮኞ የማያዝ ጀመረ
በሽምቅ ሲጣቀል ነበር።
ምርኮኛው ናቸው ይመስላችሁ?
የሁሉ ይመስለኛል። አዲስ አመት ለፕሮግራሙም
ዝግጅት ነው።
ዝግጅት ቀድሞ የተገኘው የዝግጅቱ አስተባባሪ ከጀርባ
የሬዲዮኑ እንግዲህ እንደሰማችሁት የጀርባ አጥንቶች አንዳንዶቹ በሙሉም ባይሆኑ መጥተዋል፣ ብቅ ብቅ ማለት ጀምረዋል። የኢትዮጵያ አዲስ አመት ሊከበር አንዶሪያ ሊቀርባል። በዚሁ አጋጣሚ የኢትዮጵያ አዲስ አመት በሚከበርበት ጊዜ በስዊድን ስቶክሆልም ውስጥ ለጊዜ የኢትዮጵያን አዲስ አመት የሚያከብረው የኢትዮጵያ ድምጽ ሬዲዮ 26ኛ አመቱን ያከብራል። 26 አመት ቀላል አይደለም።
የምን ዩቤሊዩ ነው ይባላል?
25 አመት የምንድነው የብር ነው?
የብር ዩቤሊዩ ባላችን አከበረ።
አንብቤ ነበረ፣ ስም አለው፣ እያንዳንዱ አመት አለው። ለአድማጮቻችን ትንሽ ቆይተን እንመጣበታለን። ይሄ ሳንዘጋጅበት አነሳው ጥያቄውን። 26ኛው ዩቤሊዩ የኢትዮጵያ ድምጽ ሬዲዮ ይከበራል። እንግዲህ ይሄን ዝግጅት በተመለከተ ይሄ ሬዲዮ ከአድማጮች ጋር ነው የሚሰራው። ለአድማጮች ከአድማጮች በአድማጮች የአሜሪካን እንትና አለ for the people by the people with the people ከአድማጮች ለአድማጮች በአድማጮች ስለሆነ መውደቃችንም መነሳታችንም መኖራችንም ህልውናው ከአድማጮች ጋር ስለሆነ እንግዲህ አድማጮቻችን ይሄ 26ኛ አመቱ እንዲመከበር አለበት። አይ ይሄኛውን እኔ ይሄኛው ይግባልኝ፣ አይ ይሄኛው እንዲገባ አልፈልግም የምትሉትን አስተያየታችሁን በተጨማሪ ደግሞ በኢኮኖሚ ማህለቅ ታቀላችሁ?
ማህለቅ ኦኬ። ማህለቅ
የሚያውቅ እኔ እንግዲህ ማህለቅ ሲባል ሰማሁት ገንዘብ ነው።
ገንዘብ
ፍሉስ ጫላ ላይ አልኩ። ፒስ ነው ጫላ። ኦኬ መልመዳችን አይቀርም ጫላ። የፒስ ጄኔሬሽኖች የሚሉት ነው ጫላ። እንግዲህ በኢኮኖሚም በስራውም በሐሳብም በሞራልም ከኛው ጋር 25 አመት እንደኖራቸው አሁንም 26ኛውን አብረን ዘልቃለን እንላለን። ምን ትላላችሁ? ዜድ መብሬ
እንግዲህ ምናልባት እንግዲህ አህመድ ዛሪ ለየታለ እንግዲህ ይደርዋጥን ታችላ የጎልን እስቲ እንጀምር እንደውም
ከባር ነው 25 ሩም ታመት ማለት ሩም ታመት ማለት ነው 26 ታመት እንግዲህ አንድ ልጅ ተወልዶ ለቁም ነገር የሚደርስበት ነው 26 ታመት ሙሉ ሳይታክቱ እዚህ ላደረሱትም በዚህ አጋጣሚ መመስገን አለባቸው ግን
ጥራጃ መውጣት የለባቸውም ግን እነዚህ
አይለባቸውም ለምዳቸውን ያካፈሉ እስከ መጨረሻው መቀጠል ያለባቸው
በእንደውም እኮ ይሄ እድሜ ብዙ ነገር ተለምዶ አጥንት የሚቆረጥበት ፍልፍል ምንድነው ጠንካራ ጡንቻ የሚወጣበት እድሜ ነውና አይደለም ጥራታ እንደውም የበለጠ ስራ የሚጠበቅ
አይ ግን ያረጁ ሲሄዱ እኮ አጥንት መጠንከር ብቻ ሳይሆን ጡንቻ መጠንከር ብቻ ሳይሆን እየመነመንም እየተዳከመም ይሄዳል ይሄንንም እንዳትረሱና ቴኮበር አርጉ
አጥንት ከተነከረ በኋላ የሚከለከሉት እንደውም ስፖርትና ትምህርት ናቸው
አድማጮቻችን እንግዲህ በዛሬው ፕሮግራማችን የተለያዩ አርስቶችን እንዳሳለን እንግዲህ እንደሰማችሁት እዚሁ ተወዳጁ ታዋቂው ብሩክ
በረከት
መጥቷል የአዲስ አበባን በተመለከተ ምን እንዳሰቡ ምን እንዳዘጋጁ በእነሱ በኩል ያለውን ይነግሩናል እናንተም እንግዲህ ምን መሆን አለበት የምትሉትን ሐሳባችሁን አደራ እንዳትረሱ አካፍሉን በዛሬው ፕሮግራማችን የተለያዩ አርስቶችን እንዳሰሳለን ኢሳክ አብርሃም ይባላል የሰሞኑ የኢትዮጵያኖች የሶሻል ሚዲያ ላይ ብዙ ተዋይተውበታል ተነጋግረውበታል ለኢትዮጵያ ድምጽ ሬዲዮ ያሳሰበው የልጆቹ ሁኔታ ነው የልጆቹ ሁኔታ አንዳንድ የሰማናቸው 30ዘውና 30ሰቡን ሬዲዮኑ የህዝቡ ሁኔታ በኢትዮጵያኖቹን ሁኔታ የሚከታተል ስለሆነ ያንን በተመለከተ ከ ኢሳቅ አብርሃም ጋር ውይይት እናደርጋለን
እሱም በተመለከተ ኢሳቅ ከዚህ ቀርጾ ኢትዮጵያ ለፍቅር ቀጠሮ ለሚል ፕሮግራም ሲልክ ብዙ ሰዎች ደግሞ ለኛ እንዴት ሱዲን ውስጥ ሬዶ ያለ እንዴት ኢትዮጵያ ድረስ እስከሚልክ የሚል የተለያዩ ጥሪዎችም ደርሶናል ሆኖም የልጁንና የሱን የህይወቱ አደጋ ላይ መሆኑን ቀጥታ እንጠይቀዋለን ግን በሷ በኩል ደግሞ በዛኛው ሳይድ ደግሞ መናገር የምትፈልገውም ካለ ሬዶናችን ለሁሉም ክፍት ነው አሁን ግን በሶሻል ሚዲያ መነጋገር የሆነው እሱ ጉዳይ ስለሆነ እሱን እናቀርባለን ማለት ነው
በጣም ጥሩ ኢሳቅ አብርሃም ጋር ከጥቂት ቆይታ በኋላ ውይይት እናደርጋለን ልጆቹም ይኖራሉ ብሎናል ከኛው ጋር ይወያያሉ ሌላ ከዚህ ከጥቂት ደቂቃ በኋላ ከኤርሚያስ ለገሰ ጋራ ውይይት እናረጋለን ኤርሚያስ ለገሰ በ10 ኦገስት ስቶክሆልም ተገኝቶ ስለ አዲስ አበባ ባልደራስ ነው
ባላደራው
ተሰበሰቡበት ቦታው ነው ስለ ባላደራው ገለጻ ሊያደርግ ይመጣል እንግዲህ ኢትዮጵያኖች ይጠበቃሉ አዲስ አበባ ያገባኛል የኔም ነው የሚል ሁሉ ለምን ያገባኛል ምን አገባኝ
ምክትል ሰብሳቢ ነው
እሱ ምክትል ሰብሳቢ ሆኖ ተሽሟል እንደውም ትናንትና አስቸኳይ ስብሰባ አለኝ ብሎ ደውሎልኝ ነበር እስቲ ምን እንደደረሱ ምን ሰማለን በጣም አስቸኳይ ስብሰባ ስላለኝ ስብሰባ ቀጥታ ከባለ አደራ ነው አልኩ ወያያለን ምናልባትም እሱ ላይ አዲስ ነገር ካለ አነሳለሁ ብሎኛል ዜና እንደተለመደው ይኖረናል ከዜና በኋላ ደግሞ የአማራው ክልል የፖሊስ ኮሚሽነር የሆነው ወንድማችንን ኮሚሽነር አበረ አዳሙን ይዘን እንቀርባለን በዛሬው ዕለት ከሱ ጋራ አጠር ያለ ውይይት የሰዓቱን ሁኔታ አይተን ለማድረግ እንሞክራለን እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትቆዩ ተስፋ ማድረግ እኔ አንድ ወንድማችን ደግሞ አለ ይቅርታ ይሁን እንግዲህ ልበለኝም አሳምባ ብቻውን ይቀርቻል በነገራችን ላይ ተመስገን ነው ድሮ ሲጋራ እንደማጨሰው በቀጥል ኖሮ ሳምባይ ማይኖርም ነበር እና ጌራ ይባላል ወንድማችን ጌራ እዚህ ይገኛል እሱም ደግሞ አጥር ያለች ውይይት ስለ አማራው ድርጅት መቋቋም በተመለከተ አጥር ያለው ውይይት ከወንድማችን ከጌራ ጋርም ውይይት እናደርጋለን እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትቆዩ ተስፋ በማድረግ መልካም ቆይታ ይያልን ፕሮግራማችንን እዚህ ስቱዲዮ ውስጥ ያለነው እኔ አህመድ
ብሩክ በረከት
ቢኒያም አለም
ዘውዱ
እንዲሁም መብራቱ በቴክኒክ
እና እንግዳችን ጌራ ይመኝላችኋል መልካም ቆይታ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን ከኛ ጋር ኤርሚያስ ለገሰ የአዲስ አበባ ባላደራ ምክትል ሰብሳቢ ይገኛል። በዛሬው ዕለት መልካም ፈቃዱ ሆኖ በሚከተለው ቅዳሜ በኦገስት 10 ስቶክሆልም ለሚያደርገው ስብሰባ አጥር ያለ መግለጫ ወይም ውይይት ከኛ ጋር ለማድረግ ፍቃደኛ በመሆኑ ከፍ ያለ ምስጋና ባድማጮቻችን ስም ያቀርብኩኝ። ሰላም ጤና ይስጥልኝ አቶ ኤርሚያስ።
ሰላም ጤና ይስጥልኝ አመድ እንደምን ደህና ነው?
ይመስገነው ቸሩ ፈጣሪ ክብሩ ይስፋ። አንተም ጋንዱ ሰላም እንደሆነ ባለሙሉ ተስፋ ነኝ። ትናንትና ስናወራ በቅድሚያ እስቲ አስቸኳይ ስብሰባ አለኝ ብለህ ነበረ። ስብሰባው ጥሩ ሄደላችሁ? እሱን በተመለከተ ልትነግረን የምትፈልገው ነገር አለ? ወጭ ከመግባቴ በፊት
ለጊዜው ያው የህዝብ ተወካዮች ምክር ቤት ወይም ፓርላማ የሚባለው በ100% በኢህአዴግ የተያዘው ፓርላማ በአዲስ አበባ በድሬዳዋና በአካባቢ ምርጫዎች ላይ የወሰነው ውሳኔ ነበረ። እሱን ውሳኔ ለመመርመር የባላደራ ምክር ቤቱ ተሰብስቧል። እሱ ብቻ ሳይሆን በመሬት ለሚነሱ ልማት ሰበብ በመሬት ላቸው ላይ የሚፈናቀሉ ዜጎች የሚከፈል ካሳ ሚል የዛሬ 13 ዓመት የወጣውን ዜጎችን ከመሬታቸው የሚያፈናቅል አዋጅ፣ እሱንም ደግሞ ያው ቀባብተው የተወሰነ ማሻሻያ አድርገው ተመልሰው ያመጡበትንም አዋጅ የዛው ዕለት በአስቸኳይ እንግዲህ ፓርላማው ከተበተነበት ተሰብስቦ ነው በአስቸኳይ ያጸደቀው። ይሄም በራሱ በጣም አደገኛ አዋጅ፣ ምናልባትም የለውጥ ኃይል የሚባሉት እነ ዶክተር አብይ ወደ ስልጣን ሲመጡ በከፍተኛ ሁኔታ አስተጋብተው የከተማው ህዝብ ከመሬቱ ተፈናቀለ፣ አርሶ አደሩ ከመሬቱ ተፈናቀለ በሚል ይሄንን ቃላት አስተጋብተው ነበረ በዋናነት ወደ ስልጣን የመጡት። ግን እነሱም ይሄን ነገር ለመድገም ያዘጋጁት አዋጅ አለ። ይሄንንም በተመለከተ ምክር ቤቱ ተወያይቷል። በቅርብ ቀን እነዚህን በእነዚህ ሁለት አዋጆች ላይ ያለውን አቋም ይገልጻል እና እሱን ውይይት አድርገንበት ነው የወጣ ነው። ዝርዝሩን መግለጫው ከወጣ በኋላ አነሳዋለሁ። አመድ
በጣም ጥሩ። ኤርሚያስ ይሄን ካልከን በኋላ እንግዲህ ምናልባት እስከ 10 በሚደረገው ስብሰባ ላይ ልታነሳውም ትችላለህ፣ ሁሉ ነገር ከተጠናቀቀ ማለት ነው። ኤርሚያስ የአዲስ አበባ ባላደራ ምክር ቤት ምክትል ሰብሳቢ እንደመሆን መጠን በመጀመሪያ ደረጃ ለምን ባላደራ ምክር ቤት ለማለት አስፈለገ? ምንድነው ባላደራ የተባለበት ምክንያት? አንዳንድ ሰዎች ምን ያስፈልጋል መንግስት ይያደ ሌላ መንግስት ለመመስረት ነው ወይ የፖለቲካ ስልጣን ነው ወይ ስለሚሉ ለምን ባላደራ ተባለ?
አመሰግናለሁ። ይሄንንም በሰፊው በሲዲኒ መድረክ ላይ
ኦኬ
ብንወያይበት ጥሩ ነው ብዬ አስባለሁ። ግን የተወሰኑ ነጥቦችን ለማንሳት የባላደራ ምክር ቤት ወይም የባላደራሱ የፖለቲካ ፓርቲ አይደለም። የፖለቲካ ፓርቲ ካልሆንክ ደግሞ በምንም መመዘኛ የፖለቲካ ስልጣን የምትይዝበት መንገድ የለም። የፖለቲካ ፓርቲ ስትሆን ነው ለፖለቲካ ስልጣን ትወዳደረህ የመንግስት ስልጣንን የምትረከበው። ስለዚህ ይሄ መሰረታዊ ስህተት ነው። ሁለተኛ ይሄ የባላደራ አስተዳደር ወይ የባላደራ ምክር ቤት እንዴት ሊመጣ ቻለ የሚለውም ታሪካዊ መጣጡን በደንብ አንድ ሁለት ሶስት ብሎ ማየት ያስፈልጋል። አሁን ካለው ጊዜ አንጻር ወደ እያንዳንዱ አልገባም። ነገር ግን አንተም እንደምታስታውሰው በተለይ የመስከረም አካባቢ ያለፈው አመት የኦነግ ሰራዊት በገባ ሰዓት አዲስ አበባ ውስጥ የሆነውን ነገር አይተሃል። ከአምስት በላይ ወጣቶች በስናይፐር ነው የተገደሉት። ከ1300 በላይ አዲስ አበባ ወጣቶች ወደ ጦላይ ማጎሪያ ነው የተወሰዱት። ከዛም በተከታታይ አምስት የኦነግ የኦሮሞ ድርጅቶች ነን የሚሉ የአዲስ አበባን ህዝብ እንደ ጠላት ቆጥረው አዲስ አበባ የኦሮሚያ ናት ሌላ ይፈልገ መኖር ይችላል ሶስተኛ አራተኛ ዜጋ የማድረግ ሰው በትውልዱ በቀየው በአካባቢው እንደ ሶስተኛ ዜጋ የሚታይበት ሁኔታን መፍጠር መኖር ይችላልላችሁ እንጂ ንብረትነቱ የኛ ነው የሚል ኃይል ነበር የተፈጠረው። ከትንሽ ወራት በኋላ ደግሞ ተመልሶ የመንግስት የሆነው ኦህዴድ በመግለጫ ምንም ማሻማ ሁኔታ አዲስ አበባን የኦህዴድ ለማድረግ ወይም የኦሮሚያ በሚል ሽፋን ለማድረግ እየሰራ ነው የሚል መግለጫ ወጣ። መግለጫውን ተመርኩዞም ይሄ ልዩ ጥቅም የሚባለው የአፓርታይድ ስርዓት የመሰረተውን ነገር እየሰራንበት ነው ይፋና አድርጋለን አለ። እነዚህ ሁሉ የደማመርክ ስትሄድ እንግዲህ ለነዚህ ጥያቄዎች ልክ አይደለም ብሎ ያለ የተቃዋሚ ፓርቲ ወይም የኢትዮጵያ ጉዳይ ያገባኛል ያለ ኃይል የለም አልመጣም። እና እነዚህ ጥያቄዎች ህብረተሰቡ ስጋት እየፈጠሩ በጣም ከፍተኛ ውጥረት እየፈጠሩ በሄዱ ሰዓት ህዝቡን የመሰብሰብ ስራ ተሰራ። እንደምታውቀው በባልደራስ ሆቴል ከ10000 በላይ የአዲስ አበባ ነዋሪዎች አዲስ አበባዎች እንግዲህ አዲስ አበባ ማለት በሁሉም ኢትዮጵያዊ ማለት ነው አዲስ አበባ ኑሮ ያደረገ ነው አዲስ አበባ ይሄ ተሰበሰቡ ከ10000 ከ15000 በላይ ሰዎች ይሄንን ስጋታቸውን አነሱ። ይሄ ነገር ወዴት እየሄደ ነው ያለው? ልንወረር ነው? ሁለተኛ ዜጋ እየተደረግን ነው? ኦ ብሎ የሚጮህልን ኃይል አለ የለም? ስለዚህ እነዚህን ጥያቄዎች ባደረራነት እባካችሁ በአስፈጽሙልን በሚል 4-5 ነጥቦች አወጣ። ስለዚህ እነዚህ 4-5 ነጥቦችን ለማስፈጸም በመንግስት ያለውን ድርጅት እንግዲህ እንደምታውቀው አመድ በኢትዮጵያ ውስጥ ሁለት አይነት የመንግስት ያለውን ድርጅቶች አሉ። አንዱ የዜጎች አደረጃጀት ወይም የፖለቲካ ላይ ተሳትፎ የሚያደርገው ነው። ሌላኛው የውጭ ነው። ስለዚህ ባላደራ መንግስት ያለውን ድርጅት ሆኖ እንደ አክቲቪዝም የሚሰራ የነዛን ጥያቄዎች ባላደራ የተረከበ ኃይል ነውና እነዚህን ጥያቄዎች ይዞ የሚመጣ ኃይል እንዳይመረጥ የሚንቀሳቀስ ኃይል እንጂ አንዳችም የፖለቲካ ፓርቲ ኃላፊነት ያለበት ወይም ደግሞ የመንግስት ስልጣን ለመረከብ የሚሄድ አይደለም። ግን ሆን ተብሎ ይሄ ነገር የሚባልበትና ባላደራ የተባለበት ምክንያት ለነዛ 4 ጥያቄዎች ባላደራ የሆነበት ነው። አንዱ ጥያቄ መዘን ብናወጣ ልዩ ጥቅም ብሎ የሚመጣ ፓርቲ አዲስ አበባ ውስጥ እንዳይመረጥ እንሰራለን የመስራት ደግሞ መብት ያንተ የኔ ነው እንጂ ሌላ የሚፈጠስ የሚነፍግ መብት አይደለም። ግን እንደ ቡድን እንደ አዲስ አበባ ነዋሪ ልዩ ጥቅም ይገባል ብሎ የሚመጣ ፓርቲ ኢዜማም ይሁን አብንም ይሁን ኢህአዴግ ይሄን ነገር ይዞ ከመጣ እንዳይመረጥ እንዳትመርጡት ብለን እንከሰክሳለን። ስለዚህ ለዚህ ጥያቄ ባላደራነት አደራ ተረክቧል ማለት ነውና ይሄ ግልጽ መሆን አለበት። ሆን ተብሎ የማወናበድ ስራዎች ይሰራሉ። ይሄ አንዱ ነው። ሌላው ግን እንዲህ አይነት መንግስት ያለውን ድርጅቶች በብዙ ዓለማት የተለመዱ ናቸው። አመድ እኔ ተደጋጋሚ ማነሳው የዋሽንግተን ዲሲ የስቴትሁድ ሙቭመንት ወይም ቮቲንግ ራይት ሙቭመንት የሚባላል ተመሳሳይ ነው። መንግስት ያለውን ድርጅት ነው አባል ይሆናል ህዝቡ። ኢቭን የግዴታ ዛባሉት ለመሆን የዋሽንግተን ዲሲ ተው መሆን የለብህ። ከተለያየ አካባቢ መጥተህ የዛችን ከተማ ችግር ለማስተጋባት አደራ የምትወስድበት ሁኔታ ነው እና በዚህ ደረጃ መታየት አለበት ብዬ ነው የማምነው።
ኤርሚያስ እኔ እስከማውቀው ድረስ እዚህ ስዊድን አለ፣ አሁን እንዳልከው በተለያዩ ሀገሮች ሁሉ አለ። ምንድነው ስዊድን ውስጥ የሚሏቸው ኢንትረስት ኦርጋናይዜሽን ይሏቸዋል። የኢንትረስት አንዳንድ ጥያቄዎችን የህብረተሰብን ጥያቄዎች ይዘው የሚንቀሳቀሱ ድርጅቶች፣ መንግስታዊ ያልሆኑ ድርጅቶች እዚህ ሀገር እልፍ ናቸው፣ እልፍ አላፍ። አልፎ ተርፎ የሆድ ህመምተኞች ማህበር አለ፣ የራስ ህመምተኞች ማህበር አለ፣ የአይነ ስውሮች ማህበር አለ። ይሄ መንገድ እንዳይሰራ እንፈልጋለን የሚል ማህበር ተቋቁሞ በዛ ላይ ይሰራል። ይሄ መንገድ አስፋልት ሳይሆን ምንድነው የባቡር ሀዲድ እንዲሆን የሚል አቋቁመው ህዝብ ሰብስበው ማህበር አቋቁመው ይሰራሉ። እንዲህ አይነት ነገር አለ፣ የተለመደ ነው። ኢትዮጵያ ውስጥ አዲስ ነው እንዴ ይሄ ነገር? ለምንድን ነው ወዲያው ከፖለቲካ ጋር ያገናኙት?
እሱ ከስልጣን ጋር ይገባህ ለመሰለ አሁን ቅድም ወደ ማብራራት ሄድኩት። የመንግስት ያለውን ድርጅቶች ኢቭን የበፊቱን የ2001 አሁን የተሰረዘውን የ2001ን አሁንም ያለውንም ብታይ መንግስት ያለውን ድርጅቶችን ይከፋፍላቸዋል። የበፊቱ በራሱ ከባድ ነበረ። ኢቭን በበፊቱ ህግ ይቻል ነበር። እንግዲህ ጨቋኝ በሚባለው ድራጎኒያን በሚባለው የዚህ ኤንጂኦ ነው ራሱ ይቻል ነበር። ምክንያቱም ምንድነው የሚለው መንግስታ ያሉን ድርጅቶች በሁለት ይከፍላቸዋል። አንደኛው ዜጎች የሚሳተፉባቸው ማህበራት ሊሆኑ ይችላሉ፣ አሶሲዬሽኖች ሊሆኑ ይችላሉ፣ የዜጋ መብት የሚኖርባቸው ናቸው። ይሄ ቅድም አንተ እንዳነሳው በመላው ዓለም የሚገኙ ናቸው። ሁለተኛው ደግሞ የሰባይ ልማት ላይ የሚሰሩ የሰባይ ጉዳዮች ላይ የሚሰሩ በአብዛኛው ከውጪ የውጪ መንግስት ያሉን ድርጅቶች ናቸው። እነዚህ ድርቅ ሲከሰት ርዳታ የሚሰጡ ናቸው፣ ትምህርት ቤት የሚገነቡ ናቸው፣ ሆስፒታል የሚገነቡ ናቸው፣ እነዚህ የጣናት መብቶች ላይ የሚሰሩ ናቸው። እንደዚህ ብለህ ትዘረዝራለህ። ስለዚህ ኢትዮጵያ ውስጥ ያልተለመደ ነገር አይደለም። ለምሳሌ ከማህበራት አንጻር የዜጎችን ማህበራት ስትሄድ የወጣቶች ማህበር፣ የሴቶች ማህበር የሚባል አለ። የወጣቶች ማህበር መንግስት በሚሰራቸው ማናቸውም ስራዎች ላይ የወጣቱን ፍላጎት ማሟላትና አለማሟላቱን ለማረጋገጥ የተደራጀ ማህበር ነው። ይሄ እንግዲህ በሚሊዮኖች የሚጠጉ ምንም እንኳን የፓርቲ ተጽዕኖ ቢኖርባቸው በሚሊዮኖች የሚጠጉ ማህበራት ያሉበት ነው የወጣቶች ማህበር። የሴቶች ማህበርም መንግስት በሚቀርጻቸው ፖሊሲዎች የሴቶች መብት እንዲደረግ የሚያደርጉ ናቸው። እንደዚህ አይነት የዜጎች ማህበር አለ። የሙያ ማህበሮች ደግሞ አሉ። ኢኮኖሚክ አሶሲዬሽን የሚባል አለ። የአካውንቲንግ አሶሲዬሽን አለ። የህክምና አሶሲዬሽን አለ። የኢኮኖሚ አሶሲዬሽን ወይም የኢኮኖሚ ማህበር ሙያተኞች ማህበር የማህበሩን አባላት መጠበቅ፣ የኢትዮጵያን ኢኮኖሚ ሪሰርች ማድረግ፣ ይጠቅማል የሚሉትን የኢትዮጵያ ኢኮኖሚ መንግስት ላይ ተጽዕኖ በማድረግ እሱን እንዲከተል ማድረግ፣ እነዚህን የመሳሰሉ ስራዎች የሚሰሩ ናቸው። ስለዚህ የሆነ ኢንተረስት ይዘህ የምትነሳበት ነገር ያልተለመደ አይደለም። እዚህ አሜሪካ ውስጥ እኔ የምኖርበት ብዙ ሲቪል ራይት ሙቭመንቶች ነበሩ። እንደምታስታውሰው ዛሬ አሜሪካ ውስጥ የመጡት የሲቪል ራይት ሙቭመንቶች ምን እንደፈጠሩ አይተናል። ህገ መንግስት ከማሻሻል ሄዱ ሙቭመንቶች ነው የነበሩት። አሁንም ራሱ በቅርብ ቀን የምታየው የጥቁሮች መብት ላይ የሚደረጉ ሙቭመንቶች አሉ። እኔም ያገባኛል የሚል ሙቭመንቶች አሉ።
ብላክ ላይፍስ ማተር የሚል አለ ሰምቻለሁ። ብላክ ላይፍስ ማተር የሚል አለ።
ብላክ እሱን ያው ጥቁሮች ስለ ጥቁሮች እኔም ያገባኛል የሚል ሚቱ የሚል
ሚቱ የሴቶቹ
ብዙ ሙቭመንቶች አሉ። ኢቭን የጌይ ራይት ሙቭመንቶች አሉ። ይጠቅማል አይጠቅምም ሌላ ነገር ሆኖ በዛኛውም ሳይድ ብታየው ማለት ነው። እኔ
ትክክል
ይጠቅማል ብዬ ባላስብም የዚህም ባልጋራም ይሄ የመብት ጉዳይ ነው እና እንደዚህ አይነት መብቶችን ማንቀሳቀስ ትችላለህ። ከዛ በተረፈ አንተ ወዳልከው ራሱ በመለስተኛ ጉዳዮች ላይ የሚደረጉ ሙቭመንቶች አሉ እና ይሄ የባላደራ ምክር ቤቱ ሙቭመንት በአንድ በኩል ከአዲስ አበባ ህዝብ ችግሮች ተነስቶ የተቋቋመ ነው። በሁለተኛ ደረጃ እነዚህን ችግሮች ኦውን አድርጎ የሄደ ፖለቲካ ፓርቲ አለመፈጠሩ የወለደው ነው። በሶስተኛ ደረጃ እውነተኛና ትክክለኛ ጥያቄዎች። አሁን አንድ ነገር ልንገርህ። ለምሳሌ አመድ ልዩ ጥቅም መምጣት የለበትም የሚለውን ብታይ ይሄ የትኛውም አካል ሊደግፈው የሚገባ ነው። ልዩ ጥቅም ሄዶ ሄዶ አንደኛ ዜጋና ሁለተኛ ዜጋ ይፈጥራል። አዲስ አበባ አንደኛ ባለቤትና ሁለተኛ ባለቤት ይፈጥራል። አሁን እኮ ከልዩ ጥቅምም ሄደው በተለይ አንዳንድ የኦሮሞ ናሽናሊስቶች እና ድርጅቶች ባለቤትነት ሁሉ እያሉ ነው ያሉት። ለዚህ ካልታገልክ፣ ለዚህ ካልተንቀሳቀስክ ለማን ነው የምትንቀሳቀሰው? ስለዚህ እነዚህን ነገሮች ባለቤት ሆኖ የሚመጣን ፖለቲካ ፓርቲ ለማስመረጥ ሙቭመንት መከተል፣ ባላደራ እነዛን ቃላት መውሰድ አለበት በሚል የተደራጀ ኃይል ነው እና ትክክል ነው ልልህ ፈልጌ ነው።
ኤርሚያስ እንደምሰማው ለምሳሌ በፖለቲካ ለመሳተፍ ስልጣን የፖለቲካ ስልጣን ለመያዝ የሚፈልግ ካለ ባላደራ ውስጥ ያንን ድርጅት ከስራ አስኪያጅ ውስጥ ሆነ ከሌላው ለቆ መውጣት አለበት የሚል አለ የሚል ሰምቻለሁ። እውነት ነው?
በአመራር ደረጃ ምክንያቱም አሁን እኔ የሆነ ፖለቲካ ፓርቲ አባል ብሆን አመራር ከፍተኛ አመራር ውስጥ ብገባ የዛን ፓርቲ አመራር ተጽዕኖ ላሳድር ነው እየመጣ ያለሁት። ምናልባትም ያ ፓርቲ እንዲመረጥ ግፊት ላደርግ ነው ማለት ነው። ስለዚህ ኮሚትመንቱን ለማሳየት ነው። የመብት ስላልሆነ አይደለም አመራር
መብት ነው።
የአንድ የፖለቲካ ፓርቲ አባል ሆነ የአንድ የሆነ ሙቭመንት አመራር መሆን ትችላለህ። የኢኮኖሚ አሶሲዬሽኖች ማህበር ላይ አመራር የነበሩ የፓርቲ አባላት አሉ። አሁንም እናቃቸው ማለት ነው። የወጣት ማህበር አመራር ላይ ሆኖ የፓርቲ አባላት ሆኖ አሉ እናቃለን። ግን የኛን ኮሚትመንት አርዝመን ለማሳየት ይሄ የሚነሳውም ነገር አይ ስልጣን ፈልገው ነው ምናምን የሚለውንም ለመግታት እንደገና ስብሰባውን በነጻነት እንዲካሄድ ምንም የፖለቲካ ፓርቲ አባል በአመራር ውስጥ አመራር ነው ይሄ በግልጽ እንዲሆን ፈልገው በአመራር ደረጃ ያሉ ግለሰቦች ከየትኛውም ፖለቲካ ፓርቲ ነጻ የሚሆኑበት ሁኔታ መፈጠር አለበት። ስለዚህ ይሄ ተጨማሪ ኮሚትመንት የጨመርነው ነው እንጂ መሆን ስላለበት አይደለም።
መብት ለሰውን መብት ለመገደብ ሳይሆን እናንተ ይሄን ያህል ተሄዳችሁ በየስልጣን ፍላጎት የሌላችሁ መሆኑና ይሄንን ባላደራን እንደ ስልጣን መወጣጫ መሰላል ለማድረግ እንዳልተጋጃችሁ ለማሳየት ነው ከገባኝ።
ትክክል ነው። በጣም ጥሩ። ምንም የምጨምረው መቀነሰውም የለኝም ካንተ ንግግር ላይ።
በጣም ጥሩ። ኤርሚያስ ኢንጂነር ታከለው ማሰሞኑን ለኦሳ ኦሮሞ ምንድነው ስታዲ አሶሲዬሽን የሚል ነው የኦሮሞ ጥናት ድርጅት ወደ 30 አመት የሰራ ነው። በውጭ ሀገር ነበር የሚኖሩት የተለያዩ የኦሮሞ ልሂቃን የሚካፈሉበት ድርጅት ነበር። ብዙ ጽሁፎችን አቅርበዋል። አንተም ራስህ በ2016 ተጠየቀ መሰለኝ አመቱን ልሳሳት ይችላልው የሆነ አቅርበሃል ልታስረዳን ትችላለህ። አሳቸው በሚናገሩበት ጊዜ አሁን ለመጀመሪያ ጊዜ አዲስ አበባ ይሄ ስብሰባ ተደርጓል። ከእንግዲህ ወዲህ ከኢትዮጵያ ውጪ ከአዲስ አበባ ውጪ ሌላ ቦታ መፈለግ የለባችሁም እዚሁ ማድረግ ትችላላችሁ። እንዳውም ድርጅቱን እዚሁ እንድትከፍቱ እንድታቋቁሙ ከንቲባው እገዛ ለማድረግ ፍላጎት አለው ይላሉ። እንግዲህ የከንቲባው ከኪሳቸው ገንዘብ አይወጡም የቀረጥ ገንዘብ ነው ቢረዱም ከህዝብ የሚሰበሰብ ከአዲስ አበባ ህዝብ የሚሰበሰብ ገንዘብ ነው ማለት ነው። ይሄንን ሰየው የሚያሰኝ ነው ያንድ የኢትዮጵያዊ ድርጅት መቋቋሙ ኢትዮጵያ ውስጥ ሆኖ መስራቱ እኔ ምንም ክፋት ያለው አይመስለኝም። ግን ወደ ኋላ ሄደን የዚህን የ ኦሳን ወይንም የኦሮሞ ስተዲ አሶሲዬሽን ነው መሰለኝ እንትኑ ምጽህረ ቃሉ አብሊቬሽኑ ያወጧቸውን ጽሁፎች ብናይ እዛው ውስጥ የሚካፈሉትን ሰዎች አንዳንዶቹን በግል ማቃቸዋለሁ እዚህ ሀገር የነበሩ አክራሪ የመጨረሻ አንዳንዶቹ ኢትዮጵያ ኮሎናይዘር ነች የኦሮሞ ነጻነት ሊሳካ የሚችለው ኢትዮጵያ ስትፈርስ ነው የሚሉ ሁሉ ያሉበት ሰዎች ናቸው። ስለዚህ መታቀዋለህ እና አሳሳቢ የሆነው ምንድነው በኢንጂነር ታከለ ኡማ አነጋገር ይሄ በ33 አመት ለፍታችሁ ህይወታችሁን ሰውታችሁ ያወጣችኋቸው ስራዎች ፖሊሲ ሆነው መመሪያ ሆነው መቀመጥ አለባቸው ለዚህች ሀገር ነው የሚሉት። እንግዲህ ይች ሀገር አላሉም ግን ፖሊሲና መመሪያ መሆን ስላለበት በደም ተዘጋጅቶ መቀመጥ አለበት ብለዋል። እንዴት ታዩዋል ይሄንን?
አመት ዴናውን እና ውይይቱን በጥሞና ተከታትያለሁ። አዲስ አበባ የተካሄደውን በተለይ አንዳንድ ሰዎች የተናገሩት እጅግ በጣም ያስደነግጣል። ያንን ኢንዶርስ ማድረግ ለአቶ ታከለውም የውስጥ ፍላጎቱ ካልሆነ በጣም ከባድ ነው። የአንደኛው ወገን ነው። በሌላ ወገን ደግሞ በራሳቸው በእነዚህ የኦሮሞ ጉዳይ አገባናል የሚሉ ወይም አንዳንዶች ደግሞ ኤክስትሪም የሆኑ አክራሪዎች ጋር የሚደረገውን እርስ በራስ ክርክር እናንተንም ለማየት ችያለሁ እና አንዳንዶቹ በዛ ውስጥ በአመራርነት በፕሬዝዳንትነቱ ላይ የቆዩ ሰዎች አዲስ አበባ ማድረግና በአዲስ አበባ ቤዝ ማድረግ ለወደፊቱ ፍላጎታችን አያዋጣም ብለውም ሲናገሩ የሰማኋቸው አሉ። እንደነ ዶክተር ገቢሳ ወይም እንደዛ አይነት ሰዎች የማይቻለው ስማቸውን ለጊዜው ረሳሁት እና ሄኖክ ገቢሳ እነሱን የመሳሰሉ ተጽኖ ይኖራል አገር ቤት የሚል ነገር ስለሚያነሱ ምን እንደሆነ ተጽኖ በግልጽ ባላቅም በውስጣቸውም ያለ አለመግባባትና ክርክሮች የሚታዩበት ነው። ምናልባት የመንግስት ተጽኖ ያድርበታል የሚል ሊሆን ይችላል። እንግዲህ እኔ ዝርዝር የኦሮሞ ስተዲ አሶሲዬሽን ምን እንደሆነ እንዴት እንደሆነ አላቅም። በኋላ ላይ ያየኋቸው ነገሮች አሉ። ለምሳሌ እኔ ስሳተፍ የፕሮፌሰር ስኬል እና አሁን ፕሬዚዳንት በወቅቱ የነበረው አቶ ሄኖክ ገቢሳ በአዲስ አበባ መሬት ጉዳይ ላይ ጥናት አድርገሃል፣ መጽሐፍም ጽፈሃል፣ ማስተር ፕላኑን ከአንተ በላይ የሚያቀርብ የለም እና ሪሰርች ቢሆነ ፔፐር አቅርብልን የሚል ነገር አነሱልኝ ለሁለት ለሶስት ጊዜ። ይሄ ምንም ሪሰርች ቢሆነ ወረቀት ለማቅረብ እነሱ ፖለቲካውን በፈለገው ይጠምዙ ማቅረብ ችግር የለውም የሚል ነገር አስቼ እንደው የግሌንም በዛው አስቼ ልሂድ ብዬ ነውና ያ ነገር ተነሳ። በወቅቱ አዲስ አበባ ማስተር ፕላን ታሪካዊ አመጣጡ ታሪካዊ ዳራው በደርግ ጊዜ አዲስ አበባ የሚባለው ሲያሜ ከደርግ በፊት ሸዋ ክፍለ ሀገርንም ተክልሎ እንደነበረ ከደርግ በኋላ ያለው ይሄ ማስተር ፕላኑ የተሰራበት የሄክታር ከዛም ቀጥሎ ደግሞ ደርግ እንደወደቀ የሁለተኛው ማስተር ፕላን ላይ ስንት ሄክታር እንደሆነ ከደርግ በኋላ የመጡት ነገሮች እነዚህን በማስመልከት ጥናታዊ ጽሑፍ ሪሰርችድ የሆኑ እዛ መስተዳደሩ ጽሕፈት ቤት ውስጥ ያሉትን ነገሮች እና በመጽሐፍ የሚያካተትኩትን ነው ያቀረብኩት። እና እንግዲህ በወቅቱ ኦሳ እንደምታውቀው የመነጋገሪያ ቋንቋ አማርኛና እንግሊዘኛና ኦሮምኛ ነበር የነበረው። እኔ ግን ኢትዮጵያዊ ቋንቋ አለን ኢትዮጵያዊ ቋንቋ እስካለን ድረስ በአማርኛ ነው ማቀርበው ብያቸው ፍግጥ ሰው ሁሉ ነው በወቅቱ እንግዲህ ፖለቲካሊ ተቀመናል አይተቀመንም ብለው አላቀም ያቀረቡት። እና በዛን ወቅት ያየዋቸው ነገሮች እንደ ግለሰብ ነው እንደ ቡድን ነው እንደ ድርጅት ነው የተሰባሰበው ወይስ የድርጅት አቋም ነው የሚለው ላይ ግልጽ አይደለም እንጂ ጸረ ኢትዮጵያ የሆኑ ጽሑፎች የሚያቀርቡ አካላቶች እንዳሉ አቃለው። ሶ ያንን እነዛ ጸረ ኢትዮጵያ የሆኑ ጽሑፎች ኮሎኒ ተይዛ ነበር ኢትዮጵያ ኢምፓየር ምናምን ይያሉ የሚሉ ሰዎች ያ ጽሑፍ የምሁራን ጽሑፍ ነው ወይንስ የኦሳ እንደ ዶክመንት ወስዶ የኔ ዶክመንት ናቸው እመራባቸዋለሁ በእነዚህ ብሎ ይወላል አይልም በግልጽ ማቀው ነገር የለም እርግጠኛ ስላልሆንኩኝ ነው። ምክንያቱም የተለያየ የምሁራን የኦሮሞ የሚሏቸው ምሁራንን እየጋበዙ ጥናት የሚያቀርቡበት ስለሆነ ያ ጥናት የተቋሙ ንብረት ነው አይደለም ኦን ያደርጋል አያደርገውም በግልጽ ማቀው ነገር የለም። ዞሮ ዞሮ ግን በውስጡ የተሰባሰቡት ሰዎች አብዛኞቹ ብዬ ባለል እንኳን በጣም ጤነኛ ያልሆኑ ጸረ ኢትዮጵያ የሆኑ ከሚናገሯቸው አንደበቶች ጀምሮ የሚጽፏቸው ጽሑፎች አንድነትን የሚያመጡ ሳይሆን ከፋፋይ እጅግ በጣም ነውረኛ የሆኑ አሁን አንተ እንዳነሳው እነት በሰሜን አሜሪካ በአውሮፓ በሰለጠኑ ሀገሮች ኖረዋል ወይ ብለህ ራስህን መልሰህ ልትጠይቅ የሚገባቸው በዘር የታወሩ የዘር የታወሩት ግን ለዘር ጥቅም ሳይሆን ለራሳቸው ጥቅም የሚተጉ ሰዎች ያሉበት ስብስብ ነው። እንደጠቃላይ ስብስብ ሳይሆን አሁን እንዳልኩ በተናጠል ከሌ ከሌ ብሎ ስመጥራት ስለማያስፈልግ እንደዛ አይነት ሁኔታዎች ያሉበት ነው። እንግዲህ ነስኬልን እንደሰማው ፕሮፌሰር ስኬል ለብዙ ጊዜ ፕሬዝዳንት የነበረ ሰው ነው። በቅርብ ጊዜ ትግራይ ሄዶ አሁንም ደግሞ በሚዲያ ላይ በሚያደርገው ኢትዮጵያ ኢንተርቪው ኢትዮጵያዊ ማንነት የለም ብሎ እስከማለት የሚደርሱ ሰዎች የኦሳ ፕሬዝዳንት የኦሳ መሪዎች የሆኑበት ነው። እንዲህ አይነት መሪዎች ናቸው እንግዲህ ኢትዮጵያዊ ማንነት የለም የሚሉ ሰዎች በአመራርነት ያሉት። እነዚህ ሰዎች በጣም በሚያሳዝኑ ሁኔታ የአዲስ አበባ ዩኒቨርሲቲ መምህር አድርጎ ቀጥሯቸው የሚያሰሩ ናቸው። አሁን ፕሮፌሰር ስኬልን ብትወስድ በአንድ መድረክ ላይ አንስቼዋለሁ፣ እንዲህ አይነት ጸረ ኢትዮጵያ አቋም ያለው ሰው አዲስ አበባ ዩኒቨርሲቲ በፕሮፌሰርነት በፖለቲካ አስተማሪነት ሲቀጥረው የቦርድ ይሁንታ አግኝቶ ነው። በቦርድ ውስጥ ደግሞ እነ ፕሮፌሰር ብርሃኑ ነጋ እነ ታከለ ኡማ የቦርዱ አባላቶች ናቸው። ስለዚህ እነ ፕሮፌሰር ስኬል ወደ አስተማሪነት ዩኒቨርሲቲ የመጡት ኢንቴግሪቲያቸው ሳይታይ በነ ፕሮፌሰር ብርሃኑ ነጋ ፍቃድ በነ ታከለ ኡማ ፍቃድ ነው የሆነው። ቦርዱ ነው ፕሮፌሰር የሚቀጥረው እኔ እስከማውቀው የተቀየረ ነገር ከሌለ። ስለዚህ እንዲህ አይነት ጸረ ኢትዮጵያ ኃይሎች የተሰባሰቡበት ሁኔታ ማየትም የሚቻል ይመስለኛል። እና እንደ ድርጅት ምንድን ነው የሚለው እንደው በደንብ ጥናት መስራት ያስፈልጋል። ግለሰቦቹ ግን እዛ ውስጥ ያሉት ኃይሎች እጅግ በጣም ጸረ ኢትዮጵያ የሆኑ ኃይሎች እንዳሉ ግን ማየት የሚቻል ነው ይመስለኛል። ይሄን ነው ልልም ይችላል።
ኤርሚያስ እንግዲህ ያው በ10 ኦገስት እንደምትመጣና እዚህ ከኢትዮጵያኖች ጋር ውይይት እንደምታደርግ ይተበቃል እየተጋጋዱ ነው እስከገባኝ ድረስ። ከመለያየታችን ብዙ ጥያቄዎችን አሉኝ ግን እዛ ላይ ብታነሳው ይመረጣና ከመለያየታችን በፊት አንድ አጭር ጥያቄ አጠር ያለ መልስ እንድትሰጠኝ ፈልጋለሁ። አራት እና አምስት ጥያቄዎች አቀርባል የአዲስ አበባ ህዝብ ህልውናውን የአዲስ አበባን ህልውና ለማስጠበቅ መነሳት ያለባቸው ጥያቄዎችና ተነስተው መመለስ ያለባቸው ብለሃል። ምንድነው ህልውና ስትሉ የአዲስ አበባ ህልውናውን ለማስጠበቅ? ህልውናውን ለማስጠበቅ ካልኩኝ እኔ አደጋ ላይ ነኝ ማለት ነው። ምንድነው እነዛ ጥያቄዎች አሁን ታነሳቸዋለህ ወደፊት እዚህ ስትመጣ? ግን ህልውናዋ ምንድነው?
ጥያቄ የለውም እኮ
ምንድነው ህልውናው እንዳይቀበቅ ያልከው? ትጠፋለች?
ያይ እኮ ምንም ጥያቄ የለውም። ቅድም ታሪካዊ ነገሮችን እንደው ከመስከረም ጀምሮ እኮ ያለውን ነገርኩ። እንዴት የአዲስ አበባ ነዋሪ የህልውና አደጋ እንዳጋጠመው፣ እነዚህን የህልውና አደጋዎች የሚረከብለት የፖለቲካ ፓርቲ አለመኖሩን አንድ ሁለት ሶስት እያልን አነሳ ነው እኮ። አምስቱ የፖለቲካ የኦሮሞ ድርጅቶች መጥተው ከዛሬ ጀምሮ አዲስ አበባ የኦሮሚያና ሌላው ዜጋ መኖር ይችላል የሚል እኮ ፍቃድ ሰጪ እኮ ነው የሆኑት። ፍቃድ ነሽና ፍቃድ ነፋጊ ነው የሆኑት። ከዚህ በላይ የምን የህልውና አደጋ አለ? አንተ ኢትዮጵያዊ ነኝ ብለህ በዜግነት አምነህ እየኖርክ ያለ ከተማዬ ናት መዲናዬ ናት የራሴን አስተዳደር መርጬ እኖራለሁ ያልክ፣ ግን ሌላው ፖለቲካ ፓርቲ ከእንደገና አሁን በስልጣን ላይም ያለው ኦህዴድ መጥቶ ንብረትነቱ የነከሌ ነው ንብረትነቱ የኦህዴድ ነው የኦሮሚያ ነው ወይ ብሎ ሲልህ በቃ ያንተን እኮ ህልውና ነው ወደ ዜሮ ያባዛው። ምንድነህ አንተ? እንኳን አይደለም እሱ እንግዲህ እኔ አሁን ጀርመን ያለው ጀርመን ውስጥ ያለ አንድ ድሮ ኢትዮጵያ የሆነ ዜግነቱን ከቀየረ የጀርመን የሱም ሀገር ናት። ኢቭን እንግዲህ ጀርመንን ምናቃት ሀገር ስለሆነ ምን አይነት ነበረች የሚለውን አንተ የምትኖርበት ሀገር ስዊድን ተመሳሳይ ነው። አይደለም እሱ ሰከንድ ሲቲዝን የሆኑ ሰዎች ሲቲዝን እንኳን ሳይሆኑ ንብረት ማፍራት ምን ማድረግ የሚችሉበት ከመምረጥና መመረጥ ውጪ እያንዳንዱን ነገር የሚያደርጉበት መብቶች የተሰጣቸው ነው። እና አሁን እኮ አዲስ አበባ መምረጥ መመረጥም መብት የማይሆንባት ምክንያቱም የሌላ ሰው ናት ተብለህ የተነገረህ አንተ እንደ አንድ ጉዝ አካል መኖር የምትችል በተሰኛቸው ጊዜ ከመሬት ሊያፈናቅሉ ባሰኛቸው ጊዜ ሂድ እንጃ ወደ መጣህበት የሚለው አማርኛ ራሱ የት እንደመጣህ ራሱ ግራ የሚያጋባ ይሄ አይነት የህልውና ጥያቄ ነው የመጣው። ይሄ ልዩ ጥቅም የሚባለው አንቀጽ 49 ላይ ያለው ነገር ሄዶ ባለቤትነት ሆኗል። ስለዚህ የህልውና አደጋ ነው የተጋረጠበት ይሄ ህዝብ፣ የመኖር አደጋ ነው የተጋረጠበት፣ ንብረት የማፍራት አደጋ ነው የተጋጠመበት፣ ዲሞክራሲያዊ ሆነ መብቱን ኤክሰርሳይዝ ለማድረግ የማይችልበት ሁኔታ ነው የተፈጠረው። እና ይህንን የህልውና አደጋ አንድ የፖለቲካ ፓርቲ መጥቶ ተረክቦ እነዚህን ጥያቄዎች ኦን አድርጎ ስልጣኑን እንዲረከብ ሌላ ኃይል ማድረግ ለዚህ መስራት አይ ቲንክ የሞት ሽረት ጥያቄ አድርጌ ነው የምወስደው እኔ።
ኤርሚያስ፣ ከመለያየታችን በፊት አንዲት ሲቲዝንን በተመለከተ አንዲት ማረሚያ እንኳን ባይሆን ለአንተም እንድታውቀው፣ ሲቲዝን እንኳን ባይኖርህ ሲቲዝን ቢኖርህ ፓርላማም ሰው ትመርጣለህ፣ የፓርላማ ሰዎችን ትመርጥ። ሲቲዝን ከሌለህና ዝም ብሎ የስዊድን ሲቲዝን ከሌለህና ዝም ብሎ መኖሪያ ፈቃድ ካለ ግን የቀበሌህን ቀበሌ ስል ለምሳሌ ስቶክሆልም ነዋሪ ከሆንክ የስቶክሆልም ቀበሌ፣ ሌላም ቀበሌዎች ካሉ ቡትሲርካ ወዘተ፣ የነዛን ቀበሌዎች አመራሮች መምረጥ መብት አለህ። ይሄን ለመንገንዝ ነው።
ይገርም ነው
እንግዲህ
እኔ እናላቅም ይገርማል። አሁን እኔ ከጀርመን ያው ጀርመን ያለሁት እንደምታውቀውና በየቦታው በሄድኩ ጊዜ የማገኛቸው ልምዶች ለራሴ እየገረሙኝ ነው። እናንተ ጋርም ስመጣ ብዙ ነገሮች አገኛለሁ እና አንዱ ስራዬ የጉዞዬ ስራዬም የሌሎች ዓለሞች ከተማዎች አስተዳደሮች ምን ይመስላሉ የሚለው ነው። አሁን የበርሊንን ብታይ በአብዛኛው የበርሊን እንቅስቃሴዎች፣ በርሊን ያው የጀርመን ዋና ከተማ ናት እንደምታውቀው፣ ከእንደገና ደግሞ ስቴት ናት፣ ግዛት ናት፣ ራሷን የቻለች ግዛት ናት በርሊን። እና እንደምታውቀውም በምስራቅ እና ምዕራብ ብለው ተከፋፍለው የነበሩ ከተማ ነው የነበረችው። እና አንድ ላይ ተዋህደው ስቴት ሆነው ከእንደገና የፌዴራል ከተማ ሆነው ሲሰሩ ምን አይነት ኮንፍሊክት ኦፍ ኢንተረስት አለ፣ ምን ጠቀሜታ አለው፣ ምን ጉዳት አለው የሚለውን ከዛ አካባቢ ካሉ ሰዎች እና ፖለቲከኞችም ጋር ስወያይ በጣም በጣም ጠቃሚ ነገር ነው ያገኘሁት። እና በየሀገሩ ስንሄድ እንዲህ አይነት ጠቃሚ ነገር ስናገኝ ሰብስበን ለማህበረሰባችንም አንዱ የማስተማር አሁን የእናንተ ሚዲያ ይሄን አሁን አንተ ያልከውን ነገርም በደንብ ማግኒፋይ አድርጎ ማሳየት ያስፈልጋል። እና ብዙ ብዙ ልምዶችንም ነው እያየሁ ያለሁት። በዚህ አጋጣሚ ይሄን እድል ለፈጠሩልኝ በጀርመን ለሚኖሩ ኢትዮጵያውያን፣ በአውሮፓ ለሚኖሩ ኢትዮጵያውያንም በጣም የምስጋና ማቅረብ ፈልጋለሁ። በስብሰባውም ላይ መጥተው በደንብ ውይይት አድርገን ባላደራ ምክር ቤቱንም ማጠናከር ስራ እንድንሰራም በዚህ አጋጣሚ አደራላለሁ። ይሄንን ነው ማለት የምችለው።
ኤርሚያስ ከኛ ጋር ሆነ ዛሬ አጥር ያለው ውይይት ስላደረክ እጅግ በጣም እናመሰግናለን። እንግዲህ በ10 ኦገስት ቅዳሜ የሚቀጥለው ቅዳሜ ማለት ነው በስቶኮልም በሚገኘው ስብሰባ ላይ ኢትዮጵያኖች በገፍ መጥተው ስለ አዲስ አበባ ያገባኛል የሚሉ ኢትዮጵያኖች እንደሚገኙና ካንተ ጋር እንደሚወያዩ ባለሙሉ ተስፋ ነን። መልካም እድል እንመኝልሃለን። ጤና ይስጥልኝ ጌታ።
እሺ እግዚአብሔር ይስጥልኝ። እኔ መልካም እድል መልካም
ዳሙት ስቶኮልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው። አሁን ደግሞ ሁለተኛውን የውይይት አጥር ያለው የውይይት ጊዜያችንን እንጀምራለን። አሁን ከኛ ጋራ ይስሐቅ አብርሃም ይገኛል። በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ይስሐቅ አብርሃም እና ልጆቹ ችግር እንዳለባቸው በተለያዩ የሚዲያዎች ላይ የሶሻል ሚዲያዎች ላይ የኢትዮጵያኖች መወያያ አርስት ሆኖ ቆይቷል። እኛም ይሄ ነገር ብዙ ሰዎች ለጠየቁን ይሄ ነገር እንዴት ነው እኛም ደግሞ በተለየ ልጆቹ ጉዳይና የሱት ደህንነት ጉዳይ ስላሳሰበን ይሄ ነገር እንዴት ነው በሚል ለመወያየት ጋብዘናል። አጥር ያለው ውይይት እናደርጋለን። ወደፊት ሰፋ ያለው ውይይት ከሱ ጋር ልናደርግ እንችላለን። ነገሮቹን ለመከታተል አላማ አለን። ሰላም ጤና ይስጥልኝ አቶ ይስሐቅ።
ጤና ይስጥልኝ እንደምን አላችሁ?
አጠገብህ ልጅህ ትኖራለች ብለህ ነበር። አጠገብህ ልጅህ አለች?
አዎ ልጅ ያለች ሴት ልጅ ሳሩን አብርሃም አለች።
አብርሃም ትሰማለች?
ስፒከር ላይ ላርግላት?
አዎ እንድትሰማ ነው። ችንን እሷም እንድትከታተለው ለማለት ያህል ነው።
አለች አጠገቤ ናት።
ግደለም እሷንም ያው በስዊድንኛ ነው የምናወራት መሰለኝና እናወራታለን በስዊድንኛ። ለማንኛውም እስቲ አጠር አርገህ የሰዓት ችግር ስላለብን ያለውን ችግር አጠር አርገህ ግለጽልን። ችግር
የገጠመን ችግር የሆነ አንድ ነጭ አለ፣ የባለቤቴ ጓደኛ ነው። ልጆቼን አርዳቸዋለሁ ብሎ አስፈራራ። ለፖሊስ አመለከትን ፖሊስ ከሱን ውድቅ አደረገ እንደገና እኔንም በሽጉጥ አስፈራራኝ አይን መስክር አይቷል መስክሯል ቃሉ ሰጥቷል እና አሁን ይሄንኛውንም ክስ ውድቅ አደረገ መጨረሻ ላይ የሰጡን እንትን ክሱ አልተዘጋም መጨረሻ ላይ የሰጡን እንትን ባንተና በልጆች አካባቢ ድጋሚ ከደረሰ ክሱን ማንቀሳቀስ ይችላል የሚል ነው ልጆቹ እናታቸው ጋር በሚሄዱበት ሰዓት በተደጋጋሚ ይመጣል ያስፈራራቸዋል ልጆቹ ላያቸው ላይ ህፃናቶቹ ሽንታቸውን ይሸናሉ ሮጣም ልጠው ወደ እኔ ነው የሚመጡት ለፖሊስ አመለክታለሁ በየጊዜው መልሽ ወስጄ ሰጣለሁ ሶሻልም ማቀረብኩ ፋሚሊ ሬት የሚባል ቦታ ላይ ለፋሚሊ ሬቶችም ይሄንን ችግራቸውን ልጆቹ አንድ በአንድ ቢሮ አስገብተው ነገሯቸው ሰውየውን እንደሚፈሩ እናታቸው እንደምትመታቸው እንደምትጮህባቸው ስትረስ እንደሚሆኑ እዛ ማንንም ሊረዳቸው አልቻለም ስለዚህ ወገኖቼ ኢትዮጵያውያኖች ህግም ያውቁ ይሄ ጉዳይ መለከተናል የሚል ሁሉ ተረባርበው እርዳታችሁን እንፈልጋለን
ኢሳክ ፖሊስ የልጆቹን ጉዳይ አናግሯቸዋል ሰምቷል ሶሻልም የልጆቹን ጉዳይ አናግሯል ልጆቹን አዳምጧቸዋል ሰምቷቸዋል አግኝቷቸዋል
አዎ ሶሻሎች ቀጠሮ አድርገውልን ፋሚሊ ሬት የሚባሉት ቀጠሮ አድርገውልን እነሱ አንድ በአንድ ልጆቹን ቢሮ ያስገቡ ኢንተርቪው አድርጓቸዋል ነግሯቸዋል ችግሮቻቸው እና ምንም ገዛ ሊያደርጉላቸው አልቻሉ ፖሊስ ጋር በየጊዜው ነው በየሳምንቱ ነው በቃ በሳምንቱ ውስጥ እሷ ጋር ሲሄዱ ሁለት ቀን አድረው በሶስተኛው ቀን ሮጦ ይመጣሉ ይዤ ሄዳለሁ የደረሰባቸውን ችግር ለተረኛ ፖሊሶች ይነግራሉ ለፋሚሊ ሬተን ኤስኤምኤስ እናደርጋለን አንተ ደግሞ በነጋታው ሄደ አመልክት ነው የሚሉት ምንም በቃ ለውጥ የለም የሚያዳምጣቸው ነው ያጡ ኢቭን ፋሚሊ ሬቶች አሁን ሰኞ ለታ እኔን በአካል ከልጆቼ ጋር ተገኝቼ እናትየውን ደግሞ በቴሌፎን አቀርበው ሲያናገሯት ስፒከር ላይ አድርጋ ከፍታ ሰውየው በመሃል ብሬክ አድርጎ ገብቶ ይሄ ነጭ ፕሮግራሙን ውይይቱን ሁሉ አበላሽቶ ከመስመር ውጣ ስለ ልጆቻቸው ሁለቱ ይነጋገሩበት ወይና አስማማቸዋለን ማይስማሙ ከሆነም ደግሞ ወደ ህግ ቦታ እንዲሄዱ እናደርጋለን ስትለው በጭራሽ ስልኩን ሊተውላት አልቻለም ሴትዮዋም ተናዳ ስልኩን ዘጋች ሌላ ቀጠሮ ሰጣለው አለች ካሁን በፊትም እንዲው ሴት ልጅን እሱን ፈርታ በማታ ካንድም 3 ጊዜ ነው በቪንተር መታ አባራት 7 ወር እኔ ጋር ተቀምጣ ነው የተመለሰችው በግድ ነው እንዲመለሱ የሚያደርጓቸው የሚፈሩበት ቦታ ላይ የሚጨነቁበት ቦታ ላይ እኔ አሁን ትልቁ ችግር ልጆች አንድ ነገር እንዳይሆኑ ሰውየው ይጣጣል ሴት ልጅ እየደረሰች ነው ቢደፍራትስ ለኔ ክብር የለው ለፋሚሊ ሬተን ክብር የለው እዚህ ሰው ያለበት ቦታ ላይ ልጆቼን እንዴት ነው ምልከው ነጋ አንድ አደጋ ቢደርስባቸው አደጋ ከመድረሱ በፊት መከላከል አለባችሁ ብላቸው የሚሰማኝ ሰው ነው ያጣሁ በጣም ችግር ላይ ነው ያለው ለኔም ህይወት ይፈራለው በቴሌፎን ይጽፍልኛል ኤስኤምኤስ እየደወለ ጎባክ ይያለ ያስፈራራኛል
እንዳቆመት ላቆመት ኢሳክ አንዳዳምጠኝ እነዚህ የሚያስፈራራበት በተለይ በኤስኤምኤስ የሚልክልው ወዘተ አሉ አጥፍታቸዋል
በኤስኤምኤስ የሚልክልኝ እኔ ለናትየው የሆነ ነገር እነዚህ ልጆች ልብስ ያስፈልጋቸዋል አብረን ሼር አድርገን እንግዛ ብዬ ጻፍኩላት እንደሆነ እሷ አይደለችም እመልስ የምትሰጠኝ እሱ ነው መልስ የሚሰጠኝ እነዚህን ኮፒ አድርጌ ለፖሊስም ለፋሚሊ ሬትም አቅርቤያለሁ እነዚህ ኮፒ አደረኳቸው በጄ ላይም አሉ ዶክመንቶች
በጣም ጥሩ ምን እናረጋለን መሰለከስ ከዩቲዩብ በኋላ በእናወራለን ዲቴሉን በተለይ የፋሚሊ ሬቱን የሶሻሉን የፖሊሶቹን አድራሻ ወዘተ ስልክ እንንቀያየራለን ከዛ በኋላ ሬዲዮኑ የሚችለውን በሙሉ ያደርጋል በተለይ የመንግስት ተወካዮች የኮሚኒቲ ወዘተ በተመለከተ የምንችለውን እናረጋለን ልጅቷ አጠገባለች ማን ነበር ያልከኝ ሳራ ነው ያልከኝ ሳሮን
አብርሃም ትባላለች በዚያ አጋጣሚ መናገር መፈልገው እናንተንም በጣም አመሰግናለሁ ብዙ ወገኖችም ደውለው ያስናኑኝ ነው የኢትዮጵያ ኤምባሲ ደውሎልኛል በጣም ሁላችሁንም አመሰግናለሁ አሁንም ከጎን ያትለው ይኸው አጠገቤ ናት
ኦኬ ሄይ ሳሮን
Hello.
How do you
say?
Amarinyano mitfaligi way ba Sweden inyano mitmikalish.
Ba Sweden.
Vad är det som har hänt? Vad är det som händer när ni, du och dina syskon går till din mor? Vad är det som händer?
Det händer så att den där killen finns där och vet du, en dag när vi var ute så hade han ju hotat oss. Att han skulle döda oss med sin alltså hand. Men sen när vi berättade till mamma sa hon att det var vårt problem och inte trodde oss. Men sen vet jag, berättade vi till pappa och då får vi till en polisstation och berättade. Och han är och skrämmer oss. Och när vi får till social så vill de inte lyssna. Och sen följer de efter oss när vi ska på platser och sånt. Typ när vi är i djurparken eller andra ställen när vi ska vara på så följer de efter oss och säger alltså vi kommer, vi är här och sånt där.
Du, varför hotar han är, den här mannen? Varför? Gör några dumheter eller bara han vill inte ha är hos din mor?
Nej men alltså, jag tror inte att han vill ha oss, vi har inte gjort något.
Varken du eller dina syskon, eller hur? Ni har inte gjort någonting?
Nej.
Okej. Men... vad säger din mor om det här? Ser hon när han hotar är? Ser hon när han försöker slå är? Ser hon det?
Hon ser ingenting.
Aha. Han gör det i smyg alltså?
Ja.
Men vad säger hon när ni berättar till mamman? Vad säger hon när ni berättar att han hotar är och så vidare? Vad säger hon då?
Hon säger att det är vårat problem.
Ert problem?
Ja, och säger att han skulle inte göra så.
Aha, hon tror inte på är alltså?
Nej.
Okej. Vad är det ni vill då? Vad vill ni? Vad vill ni att, var någonstans vill ni bo?
Hos pappa.
Har ni berättat till socialen?
Ja.
Alltså, tydligt och klart och hjärtligt att ni vill bo hos pappan. Har ni berättat det?
Ja.
Och vad säger socialen då?
Socialen säger att vi måste bo hos båda.
Men ni berättade ju att ni inte tycker om att bo där för ni är hotade och att ni är rädda för honom. Har ni berättat det?
Mm.
Vad säger de då? Ändå måste ni bo hos båda.
De säger inte, vet jag inte sådär. Men alltså de säger typ så här, vet jag. Att jag vet inte på något sätt så vet jag. Säger de ändå att vi ska ändå bo hos mamma.
Okej. Du, är det något annat som han gör till exempel förutom att hota är eller försöka slå är eller förfölja är? Dricker han? Har ni sett honom dricka eller använda droger eller något annat?
Nej, han dricker öl.
Han dricker öl. Hemma hos är alltså, när ni är där.
När vi är där, men då gör han det vet jag, i ett annat rum. Vi brukar gå till mitt rum.
Aha, ni går in till ert rum och stänger dörren alltså?
Ja.
Mm-hmm. Vad gör han då? Han sitter där och dricker öl?
Ja.
Okej. Vad är det ni vill nu att... Har ni berättat till polisen om det här? Eller har ni träffat polisen?
Ja, vi har träffat polisen jättemånga gånger.
Ser polisen då?
Polisen sa, vet jag, för länge sedan när det här hände, då berättade vi och då sa de, vet jag, först när de skilde sig för första gången, då sa de att pappa inte fick pappa fick bara närma sig mammas hus om han skulle hjälpa till och att killen inte fick vara hemma när vi är där. Men nu så, så säger de att det inte är typ någon fara att han är där.
Först sa de att han får inte vara med hos mamman när ni är där. Men nu ser de att det är ingen fara.
Ja. Ser. Ja.
Polisen säger.
Ja.
Okej. Men hur många då? Går ni i skolan nu? Hur många annars? Dina syskon och du, hur många?
De är lite rädda för att efter skolan så inte vet jag, mamma och de ska komma.
Hur gamla är dina syskon? Du är vad var det du sa? Du är 12 eller 14?
11 år.
Hur många?
Jag är 12.
Vad sa du?
Jag blir snart 12.
Okej. Dina syskon då, hur gamla är de?
6 år. Och 9.
Vad säger de också? Säger de samma sak som dig? Tycker de som dig att de vill bo hos pappan eller vad säger de?
Ja, de tycker samma sak.
Okej. Ni alla vill bo hos pappan alltså?
Ja.
Okej. Du vet att i Sverige har mamman också några rättigheter att ha sina barn. Men vi får väl undersöka saken och anlita jurister och sånt och se vad som kommer att hända. Men tack ändå. Hälsa dina syskon och låt mig säga några ord till din pappa.
Okej.
Tack Saron.
Okej.
Håll ut.
Okej, men kommer ni hjälpa oss?
Vi ska försöka allt vi kan att hjälpa vi ska försöka engagera alla som kan hjälpa till med det här. Vi ska göra allt vi kan.
Tack.
Tack själv. Låt mig prata med din pappa.
Hallå?
በጣም ልጅህ መጨረሻ ላይ ያለችው በጣም ነው እንትም ይስማው ትረዱናላችሁ ወይ እስከዚህ ድረስ ተጨንቃለች ማለት ነው እኛ ልናረግ የምንችለው ኮንታክት እናረጋለን ለምን እንደዚህ እንደሚደረግ ከኛ ካልቻንም ለሌሎች ሚዲያዎች ኮንታክት አድርገን ነገሩን እንትን እንዲሉት ለማድረግ እንሞክራለን ከዚህ በኋላ ይደውሉልና ሬዲዮኑ ልጆች ኢንፎርሜሽን ካንተ ይወስዳሉ
ኦኬ
አሁን ይደውሉልሃል ካን 5 ደቂቃ በኋላ
እሺ
በርቱ እንግዲህ ፈጣሪው ከናንተ ጋር ይሁን እዚህ ኢትዮጵያዊ በሙሉ እርግጠኛ ነኝ ይሄንን የልጅቷን ሲሰማ ይተባበራችኋል የተቻለውን ያደርጋል ብለን ተስፋ እናደርጋለን እኛም ያቅማችንን እናደርጋለን
ማለት የሚፈልገው ነገር
አሜን እሺ አሜን በቃ ምግዜር ይስጥልኝ በጣም አመሰግናችኋለሁ
ሰላሙን አሜን
ሰማሉ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፈው ሳምንት ከጋዜጠኞች ጋር ቆይታ አድርገው በበርካታ ነጥቦች ላይ ተወያይተው መልስ ሰጥተዋል በቆይታቸው በተነሱላቸው ጥያቄዎች ላይ ማብራሪያ የሰጡ ሲሆን የዲያስፖራ ትረስት ፈንድ መተመለከተ በሰጡት ማብራሪያ የፖለቲካ ድርጅት መደገፍና ባለመደገፍ መሪን በመደገፍና ባለመደገፍ ብቻ መሆን የለበትም ለሀገራቸው ሲሉ እስካሁን የቻሉትን እያደረጉ ነው ወደፊትም መቀጠል ይኖርባቸዋል ብለዋል በኢትዮጵያ አንዳንድ አካባቢዎች ከሚስተዋለው የጸጥታና የሰላም ችግር ጋር በተያያዘም ወንጀለኞችን አሳልፎ መስጠት ሲገባ የኔ ሰው ተነካብኝ ማለት አዝማሚያ እየታየ ነው ወንጀለኛን ወንጀለኛ አድርጎ ማየት ይገባል ሲሉ አሳስበዋል በቀጣይ አመት እንደሚካሄድ የሚጠበቀውን ምርጫ አስመልክቶ በሰጡት ማብራሪያ ደግሞ ለምርጫ ቦርድ የተያዘው በጀት ከዚህ ቀደሞቹ የበለጠ መሆኑን አመልክተዋል ምርጫ መራዘም አለበት የለበትም የሚሉ አካላት መኖራቸውን የተናገሩት ዶክተር አብይ መራዘም አለበት የሚሉት በተደራጀ መልኩ ፍትሃዊ የሆነ ምርጫ እንዲደረግ በማሰብ ነው ኢትዮጵያም ተቋማን በተገቢው መንገድ አደረጃጅታይ መፍጠር ለምን ዳላካበተችም ብለዋል ምርጫው ይራዘም ቢባለሙ ህገ መንግስቱን ማሻሻል ስለሚጠበቅ የሀደግ ምርጫን በተያዘለት ጊዜ እንዲካሄድ ይሰራል ብለዋል በደቡብ ብሔሮችና ብሔረሰቦች ህዝቦች ክልል እየተነሱ ያሉትን ጥያቄዎች ሲያብራሩም ያደረጃጀት ጥያቄ ህገ መንግስታዊ ቢሆንም ሁሉም ህዝቦች ሰከን ብለው በማሰብ ያለውን ጥቅምና ጉዳት ማመዛዘን ይጠበቅባቸዋል ክልል በመሆን አሁን ካለው የተለየ ጥቅም አያገኙም ቋንቋና ማንነትን ለማሳደግ ደግሞ የግድ ክልል መሆን አይጠበቅም ብለዋል በአማራ ክልል ሰኔ 15 የተፈጠረውን ሁኔታ በተመለከተም የተጠረጠሩ 350 ሰዎች ተይዘው ነበር። ከመቶ በላይ ሰዎች ደግሞ ጉዳዩ ተጣራ በኋላ ተፈተዋል። መረጃዎችን ማስረጃ በማድረግ የተጠናከረ ፍርድ ሂደት እንዲኖር የሕግ የበላይነትን ባከበረ መልኩ የተሰራ ነው ብለዋል። ህብረተሰቡ የተፈጸመውን ድርጊት ከፈጸመው አካል ለማግለል ለማስወጣት የሚደረጉ እንቅስቃሴዎች ልክ አይደለም ሲሉ ጠቅላይ ሚኒስትሩ ሞግተዋል። በተለያዩ መገናኛ ብዙሃንና ማህበራዊ ሚዲያ ዛቻ የሚነዙ የተባሉ ግለሰቦችን በተመለከተም የጥላቻ ንግግር አዋጁ እስኪወጣ የማሰላሰያ ጊዜ እንዳላቸው አመልክተዋል። የእርቀ ሰላምና የወሰንና ማንነት ኮሚሽን ወደ ስራ መግባታቸውን ያመለከቱት ጠቅላይ ሚኒስትሩ ስራቸውን በተሳካ መንገድና በአግባቡ እንዲያካሂዱ ህብረተሰቡ ሊያግዛቸው እንደሚገባ ማሳስበዋል። በቅርቡ በኢህአዴግ አባል ድርጅቶች መካከል ለተስተዋለው የመግለጫ ምልልስ ሐሳብ የሰጡት የግንባሩ ሊቀመንበር የኢህአዴግ ድርጅቶች የየራሳቸው ፍላጎት አላቸው፣ ያለ ሌሎች ድርጅቶች ድጋፍ ግን ፍላጎታቸው ማሳካት አይችሉም ብለዋል። የትግራይ ህዝብ ነጻ አውጪ ግንባር ህወሓትና ዴፓ በቅርቡ በመግለጫ ምልልስ ውስጥ መግባታቸውን ተከትሎ የተንጸባረቀውን ልዩነት በተመለከተም ሁለቱ እህት ድርጅቶች በልዩነታቸው ዙሪያ በኢህአዴግ ጉባኤ መድረክ ላይ እንዲነጋገሩ ይደረጋል። በእህት ድርጅቶች መካከል ልዩነት ቢታየም በኢህአዴግ ውህደት ሐሳብ ላይ ግን ምንም አይነት ልዩነት የለም፣ ውህደቱ አይቀሬ ነው ብለዋል። ኢህአዴግ እንደ ፓርቲ በውስጡ ብዙ የሐሳብ ልዩነቶች አሉበት። ይህንንም ለመፍታት ነው በየጊዜው ሰዎችን እየተቀያየሩ ያሉት። የውስጥ ችግርን ለመፍታት እየሰራ ነው ብለዋል ሊቀመንበሩ። መገናኛ ብዙሃንም የትኛው ተቋም ጥሩ ይሰራል፣ የትኛው ተቋም ጥሩ አይሰራም እያሉ የተቋማትን ስኬትና ውድቀት ማጋለጥ ይኖርባቸዋል ብለዋል። በመጨረሻም በተደጋጋሚ የተዘጋ ስላለው ኢንተርኔት የተጠየቁ ጠቅላይ ሚኒስትሩ ኢንተርኔት ውሃ ወይም አየር አይደለም፣ ከደህንነት አንጻር አስጊ ከሆነ ከነ አካቴው ይዘጋል ብለዋል። የፌዴራል ህዝብ ተወካዮች ምክር ቤት የአዲስ አበባና የድሬዳዋ ከተሞች ምክር ቤቶች ተወካዮች እንዲሁም የአካባቢ ምርጫ ከቀጣዩ ሀገር አቀፍ ምርጫ ጋር እንዲካሄድ የቀረበውን ረቂቅ የውሳኔ ሀሳብ በአስቸኳይ ስብሰባው አጽድቋል። ምክር ቤቱ በ2011 ዓ.ም ይካሄዳል ተብሎ የነበረውን የአዲስ አበባና የድሬዳዋ ከተሞች ምክር ቤቶች አባላት ምርጫና የአካባቢ ምርጫ በተያያዘው ጊዜ ሰሌዳ መሰረት ማካሄድ ባለመቻሉ ከቀጣዩ ሀገር አቀፍ ምርጫ ጋር እንዲካሄድ የኢትዮጵያ ምርጫ ቦርድ ያቀረበውን ረቂቅ የውሳኔ ሀሳብ በመቀበል ነው ያጸደቀው። ብሔራዊ ምርጫ ቦርድም ሐምሌ 4 ቀን ለህዝብ ተወካዮች ምክር ቤት በጻፈው ደብዳቤ የሁለቱን ከተማ አስተዳደሮች ምክር ቤት ምርጫውን በተጠቀሰው ጊዜ ማለትም ዘንድሮ ማካሄድ አይቻልም ብሏል። በቀረው አጭር የዓመቱ ጊዜ ምርጫዎች አስፈጻሚዎችን ለመመልመል ለማደራጀትና ስልጠና ለመስጠት በቂ ጊዜ አለመኖሩን ቦርዱ በምክንያትነት አቅርቧል። የመንገዶች ባለስልጣን ካወጣቸው 14 የመንገድ ፕሮጀክቶች በሙሉ በኦሮሚያና በደቡብ ብቻ መሆናቸው ቅሬታን ቀስቅሷል። የባለስልጣን ዋና ዳይሬክተር ኢንጂነር አብታሙ ተገኝ በሰጡት መግለጫ እንዳስታወቁት ባለስልጣን መስሪያ ቤቱ በ2012 የበጀት ዓመት 150 ቢሊዮን ብር የሚገመቱ 91 ፕሮጀክቶችን ይጀምራል ብለዋል። ከዚህም ውስጥ 46 አዳዲስ ካለፉት ዓመት የተሸጋገሩ ተንከባ ላይ 16 እና 26 ባለፈው ዓመት መጀመር የነበረባቸው ፕሮጀክቶች ናቸው ተብሏል። በበጀት ዓመቱ 38 ቢሊዮን ብር መንግስት እንደ በጀት የተናገሩት ዳይሬክተሩ በበጀት ዓመቱ የምስራቅ አፍሪካን የሚያስተሳስሩ መንገዶች ላይ ትኩረት እንደሚያደርግ አስታውቀዋል። ሰሞኑን ባለስልጣኑ ካወጣቸው 14 የመንገድ ፕሮጀክቶች ጨረታዎች ውስጥ በአብዛኞቹ በኦሮሚያና በደቡብ ኢትዮጵያ አካባቢ ያሉ መሆናቸውን በጥያቄ መነሳቱን አስመልክቶ በሰጡት ምላሽ እኛ ትኩረታችን ሀገር አቀፍ የእድገትና ትራንስፎርሜሽን እቅድ እንጂ ክልላዊ ኮታ አይደለም ብለዋል። በመጨረሻም አዲስ ብድርና ቁጠባ ተቋም በገፍ እየሰጠ ያለው ብድር ያወዛገበ መሆኑ ተዘግቧል። ሁለት ወር ባልሞላ ጊዜ ውስጥም ከ200 ሚሊዮን ብር በላይ ብድር መስጠቱ ተዘግቧል። በተለይ ዋዜማ ሬዲዮ እንደዘገበው በአብዛኛው በአዲስ አበባ አስተዳደር እንደሚተዳደር የሚነገርለት የአዲስ ብድርና ቁጠባ ከቅርብ ወራት ወዲህ እየሰጠ ያለው በዘመቻ መልክ የተካሄደል ብድር በፋይናንስ ተቋሙና በከተማ አስተዳደር ውስጥ መደናገጥና ጥርጣሬ አስከትሏል። ከዚህ ቀደም የአክሲዮን ማህበር ብድርን ሲሰጥ ተያያዥን ጨምሮ የሚጠይቃቸው የተለያዩ መስፈርቶች ነበሩ። ሆኖም ከቅርብ ጊዜ ወዲህ ተያያዥ አያስፈልግም በሚያስብል ደረጃ ብድር እየሰጠ እንዳለ እየታየ መሆኑ ተዘግቧል። ሁለት ወር ባልሞላ ጊዜ ውስጥም ከ200 ሚሊዮን ብር የበለጠ ብድር መስጠቱ ተዘግቧል። አሁን በአዲስ ብድርና ቁጠባ የተሰጡ ያሉ ብድሮች እነዚህ መስፈርቶች ከቁብ ሳይገቡ 3-3 ሆነው የተደራጁ ወጣቶች አንዱ ለአንዱ ተያያዥ የሆኑ ከ3000 እስከ 1.2 ሚሊዮን ብር እየተሰጠ እንደሆነ ተዘግቧል። ይህም ብድር በአዲስ አበባ ባሉ ወረዳዎችና በአዲስ አበባ ዙሪያ ባሉ ከተሞች እየተሰጠ መሆኑ ራሱ ተቋሙ በመገናኛ ብዙሃን ማስታወቂያ እያስነገረ ይገኛል። ለብድር ሲባል የፕሮጀክት እቅድ ሽያጭ የተለመደ ስራ መሆኑም እየተዘገበ ነው። ሪፖርተር ጋዜጣ እንደዘገበው ደግሞ የአዲስ አበባ ምክትል ከንቲባ የአዲስ ብድርና ቁጠባ ኃላፊ አቶ ሸብር ብርሃኑን ማገዳቸውን ገልጿል። ኃላፊው የብድር አሰጣጡ ላይ ተቃውሞ እንደነበራቸው የስራ ባልደረቦቻቸው ለዋዜማ መዘገባቸው ተዘግቧል። ከ2012 ከወትሮ በተለየ መልኩ የከተማ አስተዳደሩ በአዲስ ብድርና ቁጠባ በኩል እንዲብድር ማሰራጨት ለመፈለገ በሚል አንድ የአክሲዮን ማህበሩ የዘርፍ ኃላፊ ለተነሳው ጥያቄ ብድሩ እየተሰጠ ያለው ከተማ አስተዳደሩ በመደበው ገንዘብና ብድሩንም ቀለል ባለ ሁኔታ እንድንሰጣዘን ነው የሚል ምላሽ መገኘቱ ተዘግቧል። በዚህም ሳቢያ ባንኮች በተለይም የኢትዮጵያ ንግድ ባንክ የአዲስ አበባ ቅርንጫፎች ከየወረዳው የአዲስ ብድርና ቁጠባ አክሲዮን ማህበር ጽህፈት ቤቶች የባንክ ሂሳብ እንዲከፈትላቸው ደብዳቤ በተጻፈላቸው ወጣቶች ያገልግሉ ጥያቄ መጨናነቃቸውን ከባንኮቹ መስማቱን ዋዜማ ዘግቧል። ይህ ክስተት የከተማው አስተዳደር ፖለቲካዊ ቅቡልነት ለማግኘት የዘየደው ስትራቴጂ መሆኑን በተደጋጋሚ አስተያየቶች እየተሰጡ ሲሆን ታከለውማ ምክትል ከንቲባ ሆነው የከተማውን ማስተዳደር ከተጀመሩ ጊዜ ጀምሮ ለስልጣን የመጡበት መንገድ ለሳቸው ሲባል ህግ ተስተካክሎ በመሆኑ ውግዘት የገጠማቸው ቢሆንም ቀላል የማይባል ነዋሪ ደግሞ ጊዜ ሰጠን በሰራቸው መዝናቸው በሚል ይሁንታ እንደቸራቸው ተዘግቧል። የወሰዷቸው መልካም ርምጃዎች እንዳሉ ሁሉ በየተቋማቱ ባሉ አመራር ቦታዎች ላይ ማንነት ተኮር የሆነ ምደባ ተደርጓል ተብሎ በመታመኑ ግን ከባድ ትችት ውስጥ ወድቀዋል። አሁን እየታየው ብድር አሰጣጥ በ1997 ምርጫ የደነገጠው የቀድሞ የኢህአዴግ አስተዳደር እስከ 2002 ዓ.ም ተመረጥ ምርጫ ድረስ ከ3000 ጀምሮ የተለያየ መጠን ያለው ብር እንደማይመለስ የታወቀ በገፍ በከተማው ሲረጭ መቆየቱ ይታወሳል። በመቶ ሺዎች የወሰዱት ብር ድም በዛው ሳይመለስ መቅረቱ ተዘግቧል። የሳምንቱ አበይት ዜናዎች እንደዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ያማራ ተጋድሎ በስዊድን
ከንግዲህ በማራው ባዚህ ቻላብለው የለው ካጉን ሀገር በስሙ መነገድ እንደኔ በሙሉ ሸገር ሰንዳም ወሳ ፈጣሪ ቀስቅሶ ዛሬ
ዝክረ ያማራ ተጋድሎ በስዊድን። ያማራ ማህበር በስዊድን በአማራ ህዝብ ላይ እንዲሁም በኢትዮጵያ ህዝብ ላይ ተከፍቶ የነበረውን ፋሽስታዊ ወታደራዊ ጥቃት በወረሃ ሐምሌ 2008 ዓመተ ምህረት የተመከተበት ሶስተኛ ዓመት የዝክር በዓል ለማክበር ዝግጅቱን አጠናቋል። በዝግጅቱ ያማራ ተጋድሎ አጀማመርና በኢትዮጵያ ፖለቲካ ላይ ስላሳረፈው ተጽዕኖ ትንታኔ በባለሙያም ይቀርባል። ከሀገር ቤት እንግዶች በስልክና በኢንተርኔት በቀጥታ ይቀርባሉ። በወቅታዊ ሀገራዊ ጉዳዮች ላይም ዳሰሳ ይደረጋል። ያማራ ተጋድሎን የሚዘክር አውደ ርዕይም የፕሮግራሙ አካል ሲሆን ጣት የሚያስቆርጥ ምግብና መጠጥ ተዘጋጅቷል። ቀስቀሽና ዘና የሚያደርጉ ጣመዜማዎችም ይኖሩናል። መግቢያ ምግብና አንድ መጠጥን ጨምሮ 150 ክሮነር። እለቱ ኦገስት 10 2019 ከ13 ሰዓት ጀምሮ ቦታ ወርቨርስ ፕላን 58 በሚገኘው የኢትዮጵያ ኮሚኒቲ። አዘጋጅ ያማራ ማህበር በስዊድን። አንድ አማራ ለሁሉም አማራ ሁሉም አማራ ለአንድ አማራ።
ሰዓት የሚያስተላልፈው ፕሮግራም እንደከተለ ነው። አሁን አጠር ያለ ውይይት ከጌራ ጋራ የአማራን መረዳጃ
የአማራ ማህበር በስዊድን
የአማራ ማህበር በስዊድን ለማቋቋም የጀመሩትን በተመለከተ ገለጻ ያደርግልናል። ኦኬ ምንድነው ይሄንን ለማቋቋም ያስፈልገበት ምክንያት?
እንግዲህ አብዛኛው አማራ እስካሁን ድረስ እንደምናቀው በኢትዮጵያዊነት በተለያዩ አደረጃጀቶች ውስጥ እንትን ያደርጋል። አሁንም በዛ አይነት አደረጃጀት ውስጥ ያሉ ብዙ ወገኖቻችን አሉ። አሁን እንደ ስዊድን እንግዲህ ወቅቱ ከመጠይቀው አጠቃላይ ሀገራዊ የፖለቲካው የሚሆን ማህበራዊ እንቅስቃሴ አንጻር ማንነትን ያደረገ ስብስቦች እኛም እንደ ማህበረሰብ ያስፈልጋናል ብለን የአማራ ማህበርን በስዊድን ኦሬዲ እንትን ብለናል። መስራች ጉባኤ ከአንድ ወር በፊት ወደ 65 አካባቢ የሚጠጉ ከዛ በላይ የሚሆኑ አባላት በተገኙበት መስራች ጉባኤ አካሄደናል። ማህበሩን መስርተናል። በዚህ በስዊድን በሚመለከተው የመንግስት ተቋም ዕውቅና የማሰጠትን ስራዎች በቀጣይ ልንሰራ አንዳንድ ዝግጅቶችን እየጨረስን ነው ያለነው። ከዚህ ጋር ተያይዞ እንግዲህ የአማራ ማህበር በዚህ በስዊድን ደረጃ ብዙ ቀጣይ ሊሰራቸው ያሰባቸው ስራዎች አሉ። ግን አሁን ካጭር ጊዜ አንጻር አንደኛው የማህበራችን አላማ አማራነክ ጉዳዮችን አማራነክ በዓሎችን ማሰብና አንድ ጋር ተሰባስቦ በዓሉን ማክበር ነው። ከነኝ ውስጥ አንዱ በኢትዮጵያ ፖለቲካ ውስጥ ትልቅ ለውጥ አመጣ ተብሎ የሚባለው አንዱ የአማራ ትግል ነው። ለውጡ ምን ያህል ህዝብን ጠቅሟል፣ ምን ያህል ጥሩ ነው፣ በተጠበቀው መንገድ ይሄድ ነው እሱ ሌላ ነገር ሆኖ፣ ግን የአማራ ተጋድሎ ኢትዮጵያ ፖለቲካ ውስጥ ትልቅ ጎልቶ የሚታይበት ሁኔታ ነው። በተለይ በ2008 ሐምሌ 5 ቀን እንትን ያደረገው የአማራ ተጋድሎ ተፋፍሞ የቀጠለበት ብዙ መስዋዕትነት የተከፈለበት በዛ ውስጥ ግንባር ቀደም ሆነው ትግሉን ሲመሩ የነበሩ የአማራ ልጆች የህይወት መስዋዕትነት የከፈሉበት አሁንም በህይወት ያሉ እንትን ያደረጉበት ነው። ያንን ለት ለመዘከር እንግዲህ ኦገስት 10 እንደ አውሮፓ አቆጣጠር 2019 ቦሩበሪስ በሚገኘው የኢትዮጵያ ኮሚኒቲ አማሮችና የአማራ ወዳጆች ይሁን አንድ ጋር ተሰባስበን በዓሉን እናከብራለን ማለት ነውና።
በዓሉን ስትል ምንድነው? በዓል ስብሰባ ነው? በዓሉን ስትለኝ የባህል ሾው ነው?
እንግዲህ በዓሉ የተለያዩ እንትኖችን ይዟል። በዚህ ውስጥ እኛ ጋብዘናል አሁን የአማራ ክልልን እየመራ ያለው ድርጅት ከአዴፓ ሰው እንዲመድብልን እንትን አድርገናል። አንድ ከፍተኛ አመራር በስልክም ሆነ በአካል እንዲገኙ እንትን አድርገናል።
ምናልባት
ጠይቀናል። አዎ ሌላው
ምን መሰገኛችሁ?
አይ እንመድባለን ብለዋል። ሌላው ተቀናቃኝ ሊመድብልን ይችላል። ሌላው ከተቀናቃኝ ፓርቲዎችም የከፍተኛ አመራሮችን እንትን አድርገናል ጋብዘናል።
ተቀናቃኝ ስትል?
ተቀናቃኝ ፓርቲ ማለት በአማራ ጉዳይ ላይ ያገባናል ብለው የሚታገሉ ድርጅቶች ከፍተኛ አመራሮች ማለት ነው። ሌላ በአማራ ተጋድሎ ውስጥ ግንባር ቀደም የሆኑ ሆነው የነበሩ የህዝብ እንደ መሪ የሚያቸው ህዝብ የሚያከብራቸው ትልቅ ተጋድሎ የፈጸሙ እነሱንም አንዱ የፕሮግራማችን ተጋባዦች ናቸው። ሌላ ከዚህ ከአውሮፓም የጋበዝናቸው እንግዶች አሉ እና ሌሎች የፎቶ አውደሪዎች አሉን። በተጋድሎ ውስጥ በህይወት የሌሉም በህይወት ያሉ እንደነሱ ሚና ምን ነበር የሚለውን የፎቶ አውደር አለን። ሌላ ውይይቶች አሉን እና በዚህ አይነት መንገድ ነው እንትኑ ነው።
ማህበሩ ኦሬዲ ተቋቁሟል?
ተቋቁሟል።
ኦኬ። አመራር ተመርጧል?
አመራር አለ። አመራር ተመርጧል። ሁሉ ነገር እንትን አድርገናል ኦሬዲ።
ምንድነው የምትጠብቁት? በነገራችን ላይ አሁን በተለየ ሁኔታ አስፈላጊ እንደሆነ ነው የገባኝ የዚህ አማራው መደራጀት መሰባሰብ።
አዎ።
ኢትዮጵያዊነታችሁን ጥላችሁ ተዋችሁት? አወለቃችሁት?
ኖ ኖ ኖ። እዚህ ጋር ትልቅ ስህተት
ትልቅ።
አዎ። እኔ እንደው አጠቃላይ ብዙ
አለመግባባቶች ሲፈጠሩ እናንተ ናችሁ ልታስረዱ የምትችሉት።
አዎ። ብዙ ሰው ውስጥ ብጅታ እንዳለ እንትን ስለሚያደርግ ነው። እኛ አማራ
ለዚህም ነው የጠየቅኩ ማለቴ ነው እንድታብራሩ።
አዎ። እኛ የአማራ ማህበረሰብ አሳ ከባህር ውስጥ ከወጣ ህይወት እንደሌለው ሁሉ አማራም ከኢትዮጵያዊነት ሲወጣ ህይወት አለው ብለን አንልም። እኛ በኢትዮጵያ ውስጥ ሆነን መብቶቻችንን ጥቅሞቻችንን ማስከበር እንችላለን ነው። እኔ ብዙ ወደ ፖለቲካው አሁን አልግባና ካለሁበት ማህበር አንጻር ካለሁበት አመራርን ምነት ማንጻር እኛ ሲቪክ ድርጅቶች ነን። በአማራ ጉዳይ ላይ ማህበራዊ ኢኮኖሚያዊ ፖለቲካዊ ጉዳዮች ላይ እንሰራለን የሚሉ አካላት ጋር የህዝባችንን ጥቅም ሊያስጠብቁ በሚችሉ ጉዳዮች ላይ ድጋፍ ማድረግ አብረን መስራት ነው የኛ እንትን ትልቁ።
ይሄን ያነሳው ለምን መሰለ ብዙ ጊዜ አንዳንድ ምን አይነት በፖለቲካ ነው ላይ ምን አይነት ተንኮል አለ መሰለ ሰዎችን ወይንም ድርጅቶችን ከመጠን በላይ ያበሳጨ ስትሄድ እልክ ይዛቸው ነው። በቃ ከዛሬ ጀምሮ ለምሳሌ የአማራው ድርጅቶች ኢትዮጵያዊነትን እንዲጠሉ ኢትዮጵያ ጉዳት ብቻ የምታመጣ መሆኗን የሚያሳዩ ሌሎች ስራዎች ያዩ ሲሩ መጨረሻ ላይ አይ ራሴን ማዳን አለብኝ ከእንግዲህ ወዲህ እኔ ለኢትዮጵያ የሚለውን ጉልበቴን አላጠፋም እንዲሉ የሚያደርጉ ኃይሎች አሉ። በተዘዋዋሪ መንገድ ያንን እንዴት እዛ ደረጃ ደርሳችኋል ወይ? በቃ አማራው ከእንግዲህ ወዲህ ምንም ኢትዮጵያን ሊያድን አይችልም ራሱን ማያድንም ስለዚህ ራሱን ብቻ ማዳን አለበት የሚለው ላይ ደርሳችኋል ወይ ለማለት ነው።
እኛ በዛ ደረጃ እንትና እናደርግም የማህበራችንም አላማ እንደዛ አይደለም። ሰዎች በተለያየ ደረጃጀት ውስጥ በሲቪክ ድርጅት እንደ ናሽናል እንደ ሀገር ባሉ ድርጅቶች ውስጥ መሳተፍ ይችላሉ። ፖለቲካ ድርጅቶች እንደ ሀገር ባሉ መሳተፍ ይችላሉ። በዛውጌ ደግሞ ገብቼ ተደራጅቼ መብቶችንና ጥቅሞችን አስከብራለሁ የሚሉ እንትኖች አሉ። እኛ በዛ ውስጥ ነው ያለነው። እኛ በዚህ እንትን ውስጥ ምናልባት የሌሎቹ ድርጅቶች በሲቪክ ድርጅት ስም በፖለቲካ ድርጅትም ስም በብሔርተኝነት 50 አመትና 40 አመት ያቀነቀኑ አሉ። እኛ ከመጨረሻዎቹ መጨረሻ ነን። አሁን እኔ ለምሳሌ እንደ ግል ብትወስደኝ ፖለቲካ ሀሁ ብዬ ከጀመርኩበት ወደ ፖለቲካው እንትን ስል ከ1996 ጀምሮ በኢትዮጵያ አቆጣጠር ህብረ ብሔራዊ ድርጅት ውስጥ ነበር የነበርኩት እስከ ቅርብ ጊዜ ድረስ። የአማራ ህዝብ ጥያቄ በህብረ ብሔራዊ ድርጅት ውስጥ ይመለሳል ብዬ ስለማምን
አሁን
ላይ ያለው ነገር እንደ ግሌ በጣም እንትን የሚያደርጉ ነገሮች አሉ። ምክንያቱም ሁልጊዜ ግራን ሲመታ ቀኝ እየሰጡ መኖር የሚያዋጣበት ጊዜ አይደለም። የግዴታ መብቶችንና ጥቅሞችን ሌሎችን ገፊ ባልሆነ መንገድ በዲሲፕሊን ሊመራ በሚችል ማንኛውም አማራ ነክ ድርጅቶች ያስፈልጋሉ ብያምናለሁ። ማንኛውም በዚህ ላይ እንደገና ደግሞ ከሌሎች ጋር በመገፋፋት ወይ በመጠቋቆር ምናምን ሳይሆን ስሙዝ በሆነ በዲሲፕሊን በታቀፈ ከሌሎችም ጋር አብሮ በህብረት መስራት ይቻላል። ምንም እንትንም ያደርግ ነገር የለም። በውስጣችንም ያሉ ችግሮች ካሉ እነሱን በመተራረም እንትን ማድረግ አለባቸው። ሌሎችን ሊገፋ ሌሎችን ሊያገል ለሌሎች ስጋት በማይሆን መንገድ ሲቪክ ድርጅትም ይሁን ፖለቲካ ድርጅት እንደዛ በያስባሉ።
እንደዚህ ማለት እንችላለን የአማራው ንቅናቄ ኢትዮጵያዊነት መነሻውንም መድረሻውንም ሳይለቅ የአማራውን መብት ያስጠበቀ ወኢትዮጵያን አንድነት እንዲትኖር የሚታገል ኃይል ነው ማለት ይቻላል።
አዎ በደንብ ኢትዮጵያ እንደ ሀገር ኤግዚስት እንድታረግ አማራን እንትን ማድረግ መቻል አለበት። የታሪክ አጋጣሚ ሆኖ አማራ የሌለበት የለም። አሁን ሌሎች እንደሚሉን በእነኝ በአራቶቹ ግዛት ብቻ ያለ አማራ ሳይሆን አማራ ኦል ኢትዮጵያ ውስጥ አለ። ደቡብ ብትሄድ አለ፣ አፋር ብትሄድ አለ፣ ድሬዳዋ ብትሄድ አለ፣ ማስ ደግሞ በማጆሪቲ ደረጃ ደግሞ አዲስ አበባ ላይ አለ። አሁን በአራት ግዛት
ላይ 20 ውስጥ ናችሁ እናንተ አዲስ ድሬዳዋ ውስጥ 40 20 የሚባል አለ። 40 ሶማሌ፣ 40 ኦሮሞ፣ 20
ሌሎች በሚለን ነው እንደውም እንትን ያደረግነው
እዛ ውስጥ ማለት በህዝብ ብዛት አይደለም ግን 40 20 የሚሉ ሲስተም አለ። ለምሳሌ 40% ለኦሮሞ ነው የሚሰጠው ማንኛውም የመንግስት ስራም ሆነ ማንኛውም ነገር ወይ 40% ለሶማሌ 20% ደግሞ
ለሌሎች በሚል አኮ እዛ ውስጥ ነው ያለነው። ኢማጂን እንግዲህ ድሬዳዋ ቢታይ ያገሪቷ አሁን ወደ ፖለቲካው ከገባን ብዙ ችግሮች አሉ። በእነሱ ቀመርም ብንሄድ ለምሳሌ በኢህአዴግ ቀመርም ብትሄድ አዲስ አበባን መምራት ያለበት አዲስ አበባ የአማራ እንትን ነው መሆን ያለበት። በኢህአዴግ ቀመር ብትሄድ ማጆሪቲ አማራ ነው። ስታስቲኩ ራሳቸው እጃቸው ላይ ባለው ስታስቲክ ብትሄድ ማጆሪቲው አማራ ነው። ከ51% በላይ ቢሆን አማራ ነው። ድሬዳዋ ብትሄድ 50% አካባቢ ነው አማራ።
ስለዚህ አዲስ አበባ ከዚህ አካባቢ
እንደ ሶማሌዎች እንደ ኦሮሞዎች እንኳን 50% እንኳን እድል አልተሰጠነ።
ስለዚህ አዲስ አበባ ከዚህ ያገባናል ነው የምትለው?
የአዲስ አበባ ከዚህ እኛ ለኛ ብቻ ያገባናል አይደለም። እኛ ለኛ ብቻ ያገባናል አይደለም። አዲስ አበባ በታሪክ አጋጣሚ ሆኖ የአገሪቱ አርዕሰ ከተማ ነች።
ስለዚህ
የአገሪቱ አርዕሰ ከተማ ነች፣ ከዛም አልፋ የአፍሪካ መዲና ነች፣ የአፍሪካ ህብረት መቀመጫ ነች፣ የብዙ የተለያዩ ዓለም አቀፍ ተቋማት ያሉበት ከተማ ነች። አዲስ አበባ የሀገሪቱ አርዕሰ ብሔር እንደመሆኗ መጠን የሁሉም ህዝቦች ከተማ ነች። የኔ የሚል አካል የአማራ ህዝብ ይታገላል፣ ያወግዛል። ለዚህም መከፈል ያለበትን መስዋዕት የሚያስፈልግ ከሆነ ሊከፍል ይችላል። ምክንያቱም ወደ ታሪክ አንዳንድ ዝም ብለው ከመሃል ከጫፍ ቆርጠው ኬንያ የሚሉ ቡድኖች አሉ። ይሄ አማያስኬር ነገር ነው። ምናልባት ትውልዱን በስሜት መንዳትና እንትን ማድረግ ይቻላል፣ ግን መጨረሻ ላይ the end of the day ለሁሉም አክሳሪ ነው የሚሆነው።
ጌራ እጅ በጣም እናመሰግናለን። እንግዲህ በ10 ኦገስት በቮርበሪ ስፕላን የኢትዮጵያ ኮሚኒቲ መታረጉ ስብሰባ የተሳካ እንደሚሆን ባለሙሉ ተስፋ ነን። መልካም እድል በድጋሚ።
እኛም እናመሰግናለን ስለተሰጠን እድል።
Samantha
አድማጮቻችን እንግዲህ ዛሬ ልናስተላልፍ ያሰብነው የወንድማችን የኮሚሽነር አበረን ኢንተርቪው ለሚቀጥለው ሳምንት አስተላልፈናል። በሰዓት ችግር ምክንያትና የተለያዩ ኢንተርቪዎች ስለ አፋጠጡ ነው የሚባለው። ረጋ ብለን ኢንተርቪውን ለማድረግ በሚቀጥለው ሳምንት እንድትከታተሉ ካሁኑ በቅድሚያ እንጋብዛችኋለን። ይህም የሆነበት ምክንያት የሰዓት እጥረቱን አይተን ኢንተርቪውን በቀና ሁኔታ ለማካሄድ ስላሰብን ነው። በሚቀጥለው ሳምንት ፕሮግራማችን 150% ኢንተርቪውን እናስተላልፋለን። ከዛ በተረፈ ደግሞ ዛሬ ካስተላለፍነው ኢንተርቪው ውስጥ የሳሮንን በስዊድንኛ ነው የተናገረችው። ባጭሩ ለመተርጎም እንፈልጋለን ምክንያቱም የኢትዮጵያ ድምጽ ሬዲዮ ስለሆነ የኢትዮጵያ ደግሞ ኦፊሻሉ ቋንቋ አማርኛ ስለሆነ በአማርኛ ቋንቋ ነው ይሄ ሬዲዮ የሚተላለፈው እና ሌሎች አድማጮቻችን እንዲሰሙት በአማርኛ ባጭሩ ለማስተላለፍ እንሞክራለን።
በስዊድንኛ ያረግንበት ምክንያት ደግሞ ምናልባት ሰዎችን የሚረዱ ስዊድኖች ካሉ ልጅቷ አፍ በቋንቋው ይስሙ ነው ያለ ትርጉም
ትክክል። ሳሮን እንዳለችው እንግዲህ ከሆነ እሷ እና ሁለት ወንድሟና እህቶቿ ሶስቱም መኖር የሚፈልጉት አባታቸው ጋር ነው። ይሄንም የተናገረችበት ምክንያቱ ሰውየው ስለሚያሰቃያቸው ነው። ማለት ይጮህባቸዋል፣ ይቆጣቸዋል፣ ይሳደባል፣ እናውም አልፎ ተርፎ ያሳድደናል በየመንገዱ ነው የምትለው። በምንሄድበት በምንወጣበት ጊዜ ለፖሊስ ነግራችሁ ነበር ስንላት፣ አዎ ነግረን ነበር። በመጀመሪያ ጊዜ ፖሊስ እናታችሁ ጋር ስትሆኑ እሱ እንዳይመጣ ብሎ ነበር። ከዛ በኋላ ግን አሁን ምንም ችግር የለም ቢመጣም ማለት ደርሰዋል ነው የምትለው። ሶሻሎችን በተመለከተ ሶሻሎች ደግሞ ነገሩን በሙሉ አስረድተናቸው ነበር ግን ምንም ሊያረጉልን አልቻሉም ነው የሚወስኑት ሶሻሎች። እናታችሁም ጋር አባታችሁም ጋር መኖር አለባችሁ ነው ያሉን ነው የምትለው። እኛ ደግሞ ይሄ ነገር እንዴት ነው ኢትዮጵያኖች በእኛ በኩል ኢትዮጵያ ድምጽ ሬዲዮ በኩል የሚቻለንን በሙሉ ለማድረግ አቅማችን በጣም 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 እጅግ በጣም ውስን ነው፣ ትንሽ ነች። ነገሮችን ማንሳትና ህብረተሰቡን እንዲካፈልበት ማድረግ ነው የኛ ትልቁ አቅማችን። ህብረተሰቡን የተለያዩ ኢንፎርሜሽኖች ሰጥተን ስለ ኢትዮጵያኖች ያለባቸውን ችግር ከኢትዮጵያኖች ጋር በመወያየት በጋራ እንድንወጣው ለማድረግ ነው። በሌላ በኩል እኛ ማድረግ የምንችለው በቀጥታ ማድረግ የምንችለው እነዚህን የመንግስትና የኮሚን ባልተጣኖች ለማነጋገር እንሞክራለን። ከሰኞ ጀምሮ እነሱን ኮንታክት እያደረግን እናነጋግራለን። ከኛ በላይ ከሆነና ነገሩን የሚያደፋፍኑብን ከሆነ በተቻለ መጠን ይሄ ሬዲዮ ወደ የስዊድን ሚዲያዎችም ኮንታክት አድርገው፣ ምክንያቱም የልጆቹ ነገር ያሳስበናል ከሁሉ በላይ የነሱ ስለሚያሳስበን የስዊድን ሚዲያዎችንም ኢንቮልቭ ለማድረግ በተቻለ መጠን እንሞክራለን። የህግ አዋቂዎችንም እናነጋግራለን። የልጆቹ ጉዳይ እንዳልኩት በጣም ነው የሚያሳስበን። እነዚህ ህፃናት እንደዚህ አይነት ዳውስ መግባት የለባቸውም እና ይሄን እንደምናደርግ ተክሰናል። ልጅቷ መጨረሻ ላይ ያለችው ከመጨነቋ የተነሳ ትረዱናላችሁ ወይ ብላለች። እንደማን እንደሆነ እንኳን በደንብ ማጣቅ ልጅ ትረዱናላችሁ። ይሄ እንግዲህ የጭንቀት ነው የሚያሳየውና ያ ልብ የሚሰብር ነው። እንዳልኩት የኢትዮጵያ ድምጽ ሬዲዮ ያቅሙን በሙሉ ያደርጋል ከሰኞ ጀምሮ። ኢትዮጵያኖች ግን ይሄን ነገር ዝም ብለን ከንፈር እየመጠጥን የተለመደ አንድ ባህል አለን። ከንፈር መጠን እናልፋለን ነገሮችን። ሁላችንም አንዳንድ ጠጠር ከወረወርን ትልቅ ለውጥ እናመጣለንና እነዚህ ልጆች ለሌላው አይደለም ለልጆቹ ስንል ብንተባበር ጥሩ ነው። በጋራ ይሄን ነገር አንድ ሶሉሽን ብናመጣለት ጥሩ ነው።
ይሄን ፕሮግራም ደግሞ የሚያደምጡ ኢትዮጵያውያን በተለያየ ሙያ ላይ ያሉ ከነሱ ጋር ሊገናኝ በሚችል ለምሳሌ ፋሚሊ ሬት ከሶሻል ጋር የሚሰሩ ሰዎች እንዲረዷቸው እኛንም ኮንታክት ማድረግ ይችላሉ። ብቻ ፋሚሊው በጠቅላላ የጠየቀው እርዱን
ትክክል።
የኢትዮጵያን አንድነት ወይ ደግሞ የመተሳሰብ ስሜታችንን በተለያዩ ስፖርትም ፕሮግራም ሲኖር ብዙ ለተለያዩ ለፌስቶች ምናምን ሰው ይገኛል፣ ኮንትሪቢዩት ያደርጋል። እዚህ ጋር ገንዘብ ሳይሆን ቢያንስ በሐሳብ ይሄ ሲሪየስ ነው ማለት የኛን ጥንካሬ አይቶ የሚደግፈው ማካል መጀመሪያ ከዜጋው መነሳት ያለበት ነገር ሌላው ሰው እንዲደግፍ ድምጽ ማሰማት። ለምሳሌ በተለያዩ ሀገሮች የመብት መከበር የሚጀምረው በእንደዚህ አይነት ጉዳዮች ነው። ለጥቁሮች ወይም ደግሞ ለጥቁሮች መብት የአንድ ሴትዮ ከወንበር አልነሳም ማለት ነው ኢሚዲየት ኮዝ የነበረውና እነዚህን ጉዳዮች በማሳየት
እና እነዚህ እንደዚህ አይነት ጉዳዮች ላይ ተሳትፎ ማድረግ ነገ ሌሎቻችን ለሚደርስ ወይም ሊደርስ ለሚችል አደጋ ዛሬ ራሳችንን አዘጋጅተን ወይም ደግሞ ዛሬ በመናሰማው ድምጽ ልክ ነው ሪስፔክት ልናገኝ የምንችለው እና በተለይ ለሱ ነው። ሁለተኛ ደግሞ ልጆች በየትኛው ቤተሰብ ችግር ቀጥታ ተጎጂዎች ወይም ደግሞ እነዚህ ትላልቅ ሰዎች በሚፈጥሩት ነገር የራሳቸው ፕሮብሌም ይኖርባቸዋል። ልጆች ግን የዚህ እነዚህ 12 እና 5 6 7 ዓመት ልጆች ተምረው ነገ ለሀገራችን ለራሳቸውም ለውጥ ማምጣት የሚችሉ ናቸው። በዚህ ጊዜ ቫዮለንስ ያዩ የሚያድጉ ልጆች at the end of the day እነሱ ራሳቸው ህይወታቸው የተሰበረ ነው የሚሆነው። በዚህ እድሜያቸው ቫዮለንስን ማየት ኤክስፒሪየንስ ማድረግ የለባቸው። ይሄንን ለምን ዝም እንደሚሉ ይታወቃል። ከተሰበረ ቤተሰብ የሚወጡ ልጆች most likely at the end of the day ራሳቸው የሚኖራቸው ቤተሰብ እንደዛ የተሰበረ ቤተሰብ ነው እና እነዚህ ትራውማ ውስጥ ያሉ ልጆች ናቸው። በ12 አመቷ ሪስፖንሲብል ሆና ትረዱናላችሁ ወይ መጨረሻ ላይ የምትልጅ እንደ ሌሎች ልጆች መዝናናት መጫወት ነው የሚያምራት እንደዛ አይነት ኤክስፒሪየንስ ውስጥ መግባት የለባትም እና እባካችሁ ዝም አንበል እላለሁ።
ከዚህ ማስተዋቂያ በኋላ ይሄንን አርስት እንደገና እናንሸራሽራለን። አንድ የመጨረሻ ማስተዋቂያ አለን። ከዛ በኋላ ደግሞ ስለ አዲስ አመቱ እንትኑ እንወያያለን። ማስተዋቂያ አለን። እንዲላል ማስተዋቂያው ለተከበራችሁ በስቶኮልምና ዙሪያዋ ኗሪ ለሆናችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ ላለፉት 27 አመታት ተንሰራፍቶ በነበረው የህወሓት መራሹ አረመኔ አስተዳደር መሪር እና የሰቆቃ ህይወቱን ሲገፋ የነበረው የኢትዮጵያ ህዝብ እልህ አስጨራሽና እጅግ ከፍ ያለ መስዋዕትነት በተከፈለበት የነጻነት ትግል አዲስ የለውጥና የተስፋ ብርሃን በኢትዮጵያን ማስ እንዲፈነጠቅ አድርጎ ነበር። ይህም የበጎ ተስፋ እፍታም ሳይቆይ ጽንፈኞች በዚህ የግርግር ወቅት የጥልመት አጀንዳዎቻቸውን ለማስፈጸም እና ጊዜው የኛ ነው የሚለውን የተንሸዋረረ ዋልታ ረገጣ መለካከታቸውን በተለያየ አጋጣሚዎች በህዝብ ላይ ለመጫን እየተራወጡ ይገኛሉ። አንዱና ዋነኛው እጀትም አዲስ አበባ የኛ ነው የሚለው ዝቅ ያለና ግልብ አስተሳሰብ ነው። ይህንን የአዲስ አበባን የባለቤትነት ጥያቄና መሃል መሰል የወቅቱ አንገብጋቢ ጥያቄዎችን ለሀገሩና ለህዝቡ ፍቅር ያለው ማንኛውም ኢትዮጵያዊ ሊያሳስበውና ሊያስጨንቀው እንደሚችል ግምት ውስጥ በማስገባት ከአዲስ አበባ የባለ አደራ ምክር ቤት ምክትል ሊቀመንበር አቶ ኤርሚያስ ለገሰ ጋር የውይይት መድረክ በስቶኮልም ከተማ የተዘጋጀ ስለሆነ በዚህ ስብሰባ ተገኝተው የውይይቱ ተካፋይ እንዲሆኑ ተጋብዘዋል። ቀን ቅዳሜ 10 ኦገስት 2019 ሰዓት በመሳ ሰዓት ከ12 ሰዓት እስከ 16 ሰዓት አድራሻ ስቪያ ቬገን 41 ABF ሂውሰት ቱነል ባና ሮድማንስ ጋታን ሰዓት ይከበር። በስቶኮልም ጊዜያዊ የአዲስ አበባ የባለ አደራ ምክር ቤት የድጋፍ ኮሚቴ ይላል።
እንግዲህ ያርማቶቻችን ከዚህ ቀደም ያነሳነውን ሐሳብ መሰረት አድርገው ሐሳብ አስተያየት መስጠት ፈልጋለን ብለዋል። አየር ላይ ነው ያሉትና አጠር አድርገው አድማጮቻችን ሐሳባቸውን ይሰጡንና እንግዲህ ወደሚቀጥለው ፕሮግራማችን እንሻገራለን። ጤና ይስጥልኝ አድማጬ።
ተራስተልኝ
እባክዎትን ሐሳቦት ሊስት ይቀጥሉ።
እሺ እንግዲህ እኔ ብዙ የምለው የለኝም። አሁን በልጆቹ በተከሰተባቸው የአይምሮ ስነ ልቦናን በተመለከተ ምንም ኬዙ ከፖሊስ ኦትሬኒንግ ሊገናኝ ቢችልም ለልጆቹ በተለይ በዋን ሳይኮሎጂ እንዲመደብላቸው ምንም የማተማመን ነገር ነው። ሁለተኛ ነገር ደግሞ ብሪስ የሚባል ድርጅት አለ ሆነም አልሆነም ለቧን ረቴት ኢሳም ሄለት በሚለው ቢስተካከልላቸውና እነኚህ ልጆች አይምሯቸው ነጻ እንዲሆን ሁሌ በፍራቻ እንዳይኖሩ ማድረግ ነው። ከዛ በተጨመረ ደግሞ እናትና አባት ጋር የግድ ኑሩ የሚል የለም። ያ የወላጆቹ ሪሌሽን ወሳኝ ነው። አባትም ይሁን እናትም ሙሉ ረቴተር አላቸው ልጆቻቸውን በኢንሳምንት ለመውሰድ ማለት ነው። ያሞኔ በጣም ጥልቅ የሆነ ሀዘን ነው የተሰማኝ። ለልጆቹ በቅድሚያ ሳይኮሎጂ ይመደብላቸው ይሄን ለማለት ነው።
እኔም ቤት በጣም ያስደሳቸውን አንድ ቃል የተናገሩት እኔም የምካፈለው ብሪስ አለ። ብሪስን ኮንታክት ማድረጉ አንዱ የመጀመሪያው እርምጃችን ነው። ብሪስን እኛን ኮንታክት አድርገን ለነገሩ ብሪስን ኮንታክት የሚያደርጉት በደንቡ መሰረት ራሳቸው ህፃናቶቹ ናቸው። አለ
ሰው ነው። ይሄንን ደግሞ ፋሚሊ
ሬቴት እንዳሉት እናም ይሄንን እኛም ራሳችን ኮንታክት አድርገን ብሪስም ይሄን ነገር እንዲከታተለው እናደርጋለን። እጅግ በጣም እናመሰግናለን።
እኔም አመሰግናለሁ። መልካም ሰንበት።
አርማዶቻችን እንግዲህ ፕሮግራማችን እንደቀጠለ ነው። የመጨረሻው ፕሮግራማችን መሰናዶ የሚሆነው እንግዲህ በአዲሱ አመት የ26ኛ አመት በዓል ዝግጅታችን ዙሪያ ላይ እዚሁ ከስቱዲዮ ውይይት እናረጋለን። እንግዲህ ደግሞ ለየት ተባለ መልኩ ከዚህ ቀደም በእሁድ ጨዋታ መዝናኛ ፕሮግራም ብቻ መናደምጣውን ባራክን እንግዲህ አግኝተናል። እሱም ስቱዲዮ ነው ያለው። ዛሬ ባካል ይጣየቃል ማለት ነው። ስለዚህ ዝግጅታችንም አንዳንድ ሁኔታዎችን አብረን መንቀጥልበት ሁኔታ ነው ያለው። ቀድመን በሰራነው ፕሮግራም የተሰማችሁ ጥልቅ ስሜት እናዘናለ። ይሄ ጉዳይ የሁላችንም ጉዳይ ነው። እንደ ኢትዮጵያዊ ሁላችንም ስሜት የሚነካ የሚኮረኩር ነው። በተቻለ መጠን የተለያዩ ጠቃሚ መረጃው ማለት ምትሉ ሰዎች እንግዲህ በሬዲዮንም በኩል ጥቆማ ብትሰጡን፣ እንዲሁም ለሰውየውም በቀጥታ በመደወል አሳባችሁን ብትሰጡ የማህበረሰብ ድጋፍ የሚጠይቅበት ሁኔታ ነውና ከጎናለን ማለት የሚሰጠው ተስፋና ስሜት ከፍ ያለ ነውና ሁላችንም እንደዚህ ጋር ግዴታችንን የመወጣት ኃላፊነት አለብን የሚለውን መልእክት ለማስተላለፍ ነው። በዚህ አጋጣሚ ፕሮግራማችን እንግዲህ ይቀጥላል። እስከ ፍጻሜያችን ድረስ አብራችሁን ቆዩ።
አሁን የተደወለው በኔ እንትን ላይ ደውለው የሰውየውን የሚፈልጉ ሰዎች ናቸው። የሰውየውን ስልክና ምንድነው ቅድም አንተ የተናገርከው ቢኒያም አለ የኛ የኢትዮጵያኖች ጥንካሬ የሚታየው ወይንም የኢትዮጵያንም ሬዲዮ ሆነ ማንንም ጥንካሬ የሚታየው እያንዳንዱ ኢትዮጵያዊ በሚያደርገው አስተዋጽኦ ነው። ስዊድኖች የኛን ጉልበት ያያሉ። ምን ያህል የተሰባሰበ ጠንካራ ህብረተሰብ እንደሆነ ያን ጊዜ ሪአክት ያደርጋሉ። ግን እኛ ንዝህላሎች ሆነን የራሳችን መብት እናስጠብቅ ከሆነ አንድ ኢትዮጵያዊ ግለሰብ ሄዶ ኮሚኒም ሆነ የተፈለገው ቦታ እንትን ቢል ስሜት አስታቸውም። የኛን ኃይል ያሉ ምን ያህል ጠንካራ እንደሆነ ሲያዩ ነው እንትን የሚሉትና ሌላው ቢቀር ለነዚህ ጻናቶች ልጆች ስንል መተባበር መቻል አለብን የሚል እምነት አለኝ። ለዚህ ሁሉ ጊዜ ነው የምለው ነው አንድ ጠጠር እኔ ምንም ማድረግ አልችልም የምንለውን ከጭንቅላታችን አውጥተን እኔም አንድ ነገር ማድረግ እችላለሁ የሚለውስ ብንገባ ጥሩ ነው።
መልካም ቁጥሩን ማስቀመጥ
አሴ ኮሚኒቲም ጠንክሮ ለመታየት ያመቻል።
በጣም በጣም
ስልክ ቁጥሩን መስጠት እንችላለን።
ቆይ ባየር ላይ መስጠት እንችላለን።
ባየር ላይ መስጠት እንችላለን። ግን የምንሰጠው ስልክ ቁጥሩን
የሰውየው
ሊረዳው የሚችል ሰው ሐሳብ ያለው ሰው ደውሎ ቢያገኝ
እኔ መቼም ለመሳደብና እንትን ለማለት በዚህ አርስት ላይ ሰው ደውሎ ያደርጋሉ ብዬ አልገምትም። ግን ሰውየው ፍቃደኛ ከሆነ
ፍቃደኛ ነው እና ግራው ግን
ያው ነገር
አው የመከረና
እዚህ እንደዚሁ ደግሞ ካምፔን እንደንትኑ ካምፔን ላውንች ከሱ ጋር የመቆም በተለያየ በማህበራዊ ሚዲያ ራሱ በመንጠቀመው ፌስቡክም በመንም
በጣም ኮንታክት አድርጉት።
ምናልባት አመት እንግዲህ ለአድማጮቻችንም ግልጽ ለማድረግ በቀጣይ ዝግጅታችን ደግሞ ባለቤቱንም አግኝተን የዚህ ጉዳይ አንድ አካል ከመሆኑ አንፃር ፍቃደኛ ከሆነች ሪዶናችን ጥረት ያደርጋል። የዚህ ጉዳይ መሰረት ችግሩን በሷ በኩል ያለ ስለሆነ ይሄን ጉዳይ ለመፍታት እየተከደበት ያለ ጥረት በሷ በኩል ደግሞ ያለውን የአሰሳሰብ ሁኔታ ማወቅም ለማህበረሰቡ ማሳወቅ ስለሚገባ ፍቃደኛ ከሆነች እንግዲህ እሷንም ወደ መድረክ አቅርበን ለሚዲያው እንግዲህ ማህበረሰቡ የራሱን
እንትዱስ ያንን እናደርጋለን። ግን ምንድነው መጀመሪያ እሷን ማናገር አለብን። ለዚህም ነው በዛሬው ኢንተርቪው ላይ ምንም አይነት የፐርሰናል የሱንና የሷን ፐርሰናል እንትሉስ መግባት ያልፈለግነው። መጀመሪያ ማነጋገር አለብን። ሳንቲም ሁለት ገጽ አለው እና ያንደኛውን ገጽ ሰምተናል። ያለውም ደግሞ ፐርሰናል ጉዳዮችን ሳይሆን የልጆቹ ነው እኛ ስትራይክ የሚያረጋን የሚያሳስበን የልጆቹ ሁኔታ ነው ያተኮርነው ወደፊት። እሷም በተመለከተ በግል አነጋግረናት ፍቃደኛ ከሆነች የሷን ደሞ ሐሳብ መስማት ዝግጁ ነን። ይሄ ያለ ነው የሚኖርም ነው። እንግዲህ አድማጮቻችን ፕሮግራማችን ከመፈጸሙ በፊት አንድ 15 ደቂቃ አለን እዚህ ስቱዲዮ ውስጥ የአዲስ አመትን ችግር በተመለከተ የሳቸውን የአቶ ይሳቀን ስልክ
አቶ አብርሃም ይሳቀን
ስልክ
073 0702 337
ድገመው
073 0702 337
እንግዲህ ይሄን የሰጠንበት ምክንያት ኦፊሻሊ እንዲህ አይነት ነገር አናረግም የሰው ስልክ አንሰጥም። ግን የሰጠንበት ምክንያት ይሄ ሂዩማንን እንትን የሚነካ ስለሆነ ማንንም ደውሎ ስድብ ዝረፋ እንዲያታባ ከታባሽ
እንዲያለው
ሚል እምነት አለኝ ኢትዮጵያ ሆኖ ይሄን ያደረገ።
እንደገና ቫይበር ግሩፖች ላይ ምናምን ስለአለ በቀላሉ ማግኘት ይችላሉ እኛም ባሰጣቸው።
አዎ ይሄ ነው እንግዲህ በፕሮግራማችን ስኮፍ ፍጻሜው እስከሚደርስ ድረስ እንግዲህ የተቀደደልኝንም ሻይ አልጠጣሁም መሰለኝ።
አሳዝኝ ያመድ እዚህ ጋር የሚያደባ አንደ
አሉ። አዎ እነሱ ለነሱ ድል ሰጥ ነው። አድማጮቻችን የወንድማችንን የኮሚሽነር አበረን ኢንተርቪው በሚቀጥለው ሳምንት እንደምናሰማ መግለጽ እንፈልጋለን። ዛሬ አላደረግንበት ምክንያት የተለያዩ አርስቶች መጥተው ሰዎች ኢንተርቪው የሚደረጉ አስቸኳይ ስላሉን በእነሱ ምክንያት ሰዓት መስጠት ስላልቻልን ነውና የኮሚሽነር አበረን ኢንተርቪው በሚቀጥለው ሳምንት እንድትከታተሉ በአክብሮት እንጠይቃችኋለን። ወደ አዲስ አመት ግቡልኝ ወንድሞቼ። አዲስ አመት ደረሰ። መጀመሪያ ምንድነው ያለችው ዝንጀሮዋ?
መቀመጫዬን
ነው። ይሄ ሬዲዮ የሚንቀሳቀሰው በአመት አንድ ጊዜ በሚያደርገው ዝግጅት ነው። አለበለዚያ እኛም አንንቀሳቀስ፣ ሬዲዮንም አይንቀሳቀስ።
አመድ መንቀሳቀስ ብቻ ሳይሆን ለማህበረሰቡ ከሚሰጠው አንዱ ትልቁ በገጸ በረከት ማለት ይችላል። እያንዳንዱ ኢትዮጵያውያን ተሰባስበው ከሀገራቸው ቢርቁ አዲስ አመትን ማሰብ የሚችሉበት ትልቅ እድል ይሰጣል።
ተከክል
ብዙ ከባህላችን እንዳንርቅ ባህላችን መሰረት ያደረጉ ወጎችን የምናይበትም አንድ እድል ነው። እና ከኛ ገቢ ከማግኘታችን ሬዲዮኑ የሚያስፈልገውን አመታዊ ወጪ የሚሸፍንበት ገቢ ከማግኘቱም በላይ ማህበረሰቦቻችን ተሰባስበን አዲስ አመትን በተስፋ እንድንቀበለው የመጀመሪያው መንደርደሪያ እነሆ ገጸ በረከት የሚልበት ፕሮግራም ነው።
እንዴ እንደ ቀላል እኮ አይደለም። እውነት እንነጋገር ከተባለ በዚህ በሬዲዮ አዲስ አመት የተጋቡ ሰዎች አቃሉ ህብረተሰባችንን የሚያገናኝ አም ሲሪየስ ሶ ህብረተሰባችንን የሚያገናኝ የሚያስተሳስ ስር የሚያሰባስብ ነው። አንድ ትልቁ እንትኑ ይሄ ነው እና የሚያኮራ ነው። 26 አመት ቀላል
አይደለም። ሁሉም ኢትዮጵያዊ ድምጽ ነው። ሁላችንም ደግሞ ድምጻችንን ማሰማት የምንችልበት ጣቢያ ስለሆነ ድረስ ኮንትሪቢዩት ማድረግ በሚችለው መንገድ ቀጣይነቱን ለማረጋገጥ ጠንክሮም ከዚህ በተሻለ ሁኔታ ጠንክሮም ቢቀጥል የሚችለው ሁሉም በሚችለው ነገር ኮንትሪቢዩት ያደርግ ነው። የአከባበር ኮሚቴ መመስረት ያለብን ይመስለኛል።
ኦ ትክክል። እሱንም ለማለት ፈልጌ ነበር ዛሬ። ምክንያቱም በየአመቱ የዝግጅት ኮሚቴ ይኖራል። የምግብ አለ፣ የመዝናኛ ኮሚቴ አለ፣ የቤት ምን ነበር የቤት ዴኮሬሽን ማለት የሎካል ዴኮሬሽን አለ፣ የተለያየ አለና ዜድን አሁን ሰጣለሁ። ከዛ በፊት ግን ኢትዮጵያውያኖች ይሄ ሬዲዮ መኖር አለበት የምትሉ 26 አመት እንደኖረው አሁንም መኖር አለበት የምትሉ እስቲ በመልካም ፍቃዳችሁ እየደወላችሁ እኔ በዚህ ይረዳለሁ፣ እኔ እዚህ ኮሚቴ ውስጥ ገባለሁ፣ እኔ ይሄንን ማድረግ እችላለሁ በሉን እስቲ። እኛ ካረዳን ማን ይመጣልናል? እኔው ምንድነው የሚባለው? ራሴም ራሴ አፌም በመላሴ ካላንቆለጵላጥኩ ማን ያንቆለጵላጥስልኛል ይባላል። ኢትዮጵያኖችን ካረዳን ከነስተታችን ከነጥፋታችን ማን ሊገዳን ነው? እና እስቲ መልካም ፈቃዳችሁ ሆኖ እኔ በዚህ ረዳለሁ እንባባልና አይዞ ወንድሜ አይዞ
እህቴ እንባባል ነው ሸክሙን
ተከክል 50 ሎሚ።
አዎ ሬዲዮ እዚህ ያቀረብን ያለን ሰዎች በራሳችን እናደርገው ነገር አለ። እናንተ አድማጮቻችን ደግሞ የላ የሴንስ ኦፍ ኦነርሺፕ እንዲሰማችሁ ራሳችሁ ኮንትሪቢዩት የምታደርጉት የግድ። አሁን ለምሳሌ 3 ኮሚቴ ነው ያለው።
ያ የተለያየ ኮሚቴ ነው እንግዲህ እንደዚህ
ነው። በተለያየ ነገር ሊረዱ ይችላል።
ዜድ ምን ትላለህ? እስካሁን አልሰማውም ድምጽህን።
ያው እንግዲህ የተለመደ ነው። 26 አመት ተከሎበታል። 26 አመት ውስጥ ደግሞ በማህበራዊ በኢኮኖሚና በፖለቲካዊ ዝግጅቶች የተለያዩ ዳሰሶችን ሲያረቀይቷል። ይሄ ሬዲዮና በርካታ አስተዋጽኦ አለው። ብዙ ሰዎችን የሚነሱ በህብረተሰቡ ላይ የሚነሱ ጥያቄዎችን የሚመለከቱን ክፍል ኢንተርቪው በማድረግ እንዲሁም ደግሞ የተለያዩ ማህበረሰቦች እርስ በርሳቸው እንዲገናኙ ብዙ በጎ አስተዋጽኦችን አድርጓል ባለፉት 26 አመታት 25 አመታት። እና አሁን ደግሞ 26ኛ አመታት ሲከበር እኛም ያው በተለያዩ ሁሉም እንደየ ድርሻው የሚሰራው ስራ ይኖራል። በዲኮሬሽን ይኖራል፣ ግማሹ ደግሞ የተለያዩ ዝግጅቶችን በየፊናው ይሰራል። ይሄን ተመልክቶ ሁላችንም የሚጠበቅብን ነገር ማድረግ አለብን የሚል እምነት አለኝ። እና ዛሬ አሁን ለተነሳው ይሹ እንኳን ይሄ ሬዲዮ በመኖሩ ነው ዛሬ በርካታ ሰዎች በስቱዲዮ ስልካችን ላይ የደወሉ የዚህ ነው ወንድማችንን ጉዳይ የራሳቸውን አስተያየት ሰጡ የነበሩትና ይሄ ሬዲዮ ባይኖር ብዙ ነገሮች ይጎላሉ ብዬ አምናለሁ። ምክንያቱም ኢንፎርሜሽኖችን ሲዩዲን አካባቢ ላሉ ማህበረሰቦች ኢንፎርሜሽኖችን የመስጠት የማገዝም ስራ ይሰራል። በተለያዩ መልኳም ከዚህ በፊት እንብላሚል ፕሮግራም ነበር በራስ ተነሳሽነት እና ልጆች የሚሰሩትን ስራ የኢትዮጵያ ሬዲዮንም የበኩሉን አስተዋጽኦ አድርጓል። እሱም አስተዋጽኦ እንደሚደረግለት ሁሉ ለማህበረሰቡ አስተዋጽኦ እያደረገ ነው ያለው
ለሚካለቹ ያካፍላል።
ያው እና ይሄንንም ግምት ውስጥ ማስገባት ያስፈልጋል የሚል እምነት አለኝና ማንኛውም የኢትዮጵያ ድምጽ ሬዲዮ ወዳጅ ነኝ የሚሉ እስከዛሬም ደግሞ ወዳጆች አሉት በርካታ ደጋፊዎችም አሉት እናምናለን። በየአመቱም ደግሞ ይሄ ነገር ለ26ኛ አመት ነው አሁን እየሄደ ያለው ሞር ከአመት አመት እየተሻሻለና ጥሩ እየሆነ ነው የህዝብ ድጋፍ ያለኝ ያለ እንትን ነው። ለማንኛውም ማህበረሰቦች የትኛውም አመለካከት ላላቸው ሰዎች እኩል ድርሻ እየሰጠ እያስተናገደ እና ፌር በሆነ መንገድ እየሰራ ያለ የሬዲዮ ጣቢያ ነውና ለየትኛውም ወገንተኝነት ሳይኖረው መሃል ላይ ሆኖ ሁሉንም በእኩልነት እያስተናገደ እየሰራ ያለ የሬዲዮ ጣቢያ ነውና ይሄንን ደግሞ ባለን አቅም ሁሉ መርዳት አለብን። የሚችል መጥቶ እዛ በእንትኑ በሚሰራበት ሎካል ውስጥ አንዳንድ ስራዎችን ማገዝ፣ ሌላው ደግሞ የሚመጡ የሚሰሩ ትኬቶች አሉ እነሱን በመግዛት በመሸጥ እነዚህን አስተዋጽኦች ማድረግ ይችላል። እና የበለቱም የሚደረጉ ዝግጅቶች ይኖራሉ። ዝግጅቶቹም ደግሞ ከወይት ከኢትዮጵያ የሚመጡ እንግዶችም ሊኖሩ ይችላሉ። ተጋባዥ እንግዶችም የክብር እንግዳም ሊኖር ይችላል። ከዚህ በፊት እና ኮሜንት ተገኝተው ነበርና እንደዚህ አይነት ነገሮች ስለሚኖሩ እነዚህንም ግምት ውስጥ ማስገባት ያስፈልጋል የሚል እምነት አለኝ።
ትክክል። አንድ ቀላሉ ነገር ምንድነው? በየአመቱ የምናደርገው ሀሉንዳ ፖልከቲስ ነው እና ያንን ደግሞ እዚህ ሀገር በአሁኑ ጊዜ የአዳራሽ የስብሰባ አዳራሽ የፌስት አዳራሽ ማግኘት በጣም ከባድ ነው። እኛ ሁሉ ጊዜ የምናደርገው ልክ የዛን አመት ስናከብር በማግስቱ ለሚቀጥለው ቡክ ስለምናደርግ ነው ሁሉ ጊዜ እዛ የምናገኘው። እና አንድ ሶሉሽን አንድ ችግር ያቃለለልን ኦሬዲ ቦታው የተያዘ ነው። ኢትዮጵያዊውም ደግሞ ያቀዋል ቦታውን። ሁለተኛ ደግሞ ምንድነው የሚባለው ይሄ የአልቤ አበባ የምናምን መንገድ የአዲስ አበባ መንገድ በሳውዝ ነው የሚባለው አይደል? እንደዚህ ሲሉ ሰማሉ። ሰድራ ስቶክሆልም እና ይሄ ረዳ ሊኒየን አዲስ አበባ መንገድ የኢትዮጵያኖች መናኸሪያ ነው የሚባለው። እዛ ነው ያለው። አንድ እሱን ያቃልልናል። ሌላው ግን እንዳልከው ዜድ አይ ቲንክ በማንኛውም ነገር በቁሳቁስ በጉልበት በሐሳብ የሚረዱን ወዳጅ ዘመዶቻችን አሁንም እንዳይረሱን እናስተውስ እንፈልጋለን። የተለያዩ ዝግጅቶች ይኖሩናል። እንግዲህ እንደተገባልን ትልቅ እንግዳ ከስዊድን ይመጣል ተብለናል።
ከኢትዮጵያም እንዲሁ
ከኢትዮጵያም አላው የስዊድኑ ትልቅ ነው የተባለው። ከኢትዮጵያም ሰርፕራይዝ አለን። በኦፊሻል የተናገርነው ማለ እነዚህ ሁሉ እየጠሩ ሲሄዱ ለህዝብ እናሳውቀው ይሆናል። ዋናው ነገር ግን በራሳችሁ ፍቃድ ደውላችሁ ይሄንን እኔ ሊያረግ ይችላል ሐሳብ እንኳን መስጠት የምትፈልጉ ይሄን ሐሳብ አቀርባለሁ ይሄንን እረዳለሁ በዚህ ስራ ላይ ሰለፋለሁ በዚህ እንት ላይ ሰለፋ የምትሉ በስልክ ቁጥራችን ሬዲዮ ሲተላለፍ 08 1910 00 ወይንም ደግሞ የያንዳንዳችን የብዙቻችንን ስልክ ታውቁታላችሁ በብዬ ነው መገመተን መናገር የለብንም
ሆናል
በዛ አርጉልን ወይንም ደግሞ የራዲዮ ስዊሽ አለ አይደለም እንዴ አላቆም ነኝ ግን በደንብ
በሚከተለው በደንብ
እናገራለን። በራዲዮ ስዊሽ ብታረጉልን አይ ቲንክ ገንዘብ ያጃችን
ደስተኛ ይሆናል
ወጭ ብቻ ዘው ሊገባል
ለሱ ደስታ ስትሉ
እናንተ ወጭ ብቻ ነው እንጂ ገበያ አታመጡም ከመባልም እንደናለንና በሚከተለው ሳምንት እንገልጽላችኋለን። እንግዲህ አድማጮቻችን የዛሬው ፕሮግራማችን ይሄን ይመስል ነበር። በሚቀጥለው ሳምንት የምናቀርበውን የኮሚሽነር አበረን ኢንተርቪው እንድትከታተሉ ከወዲሁ እንገልጻለን። በሚቀጥለው ሳምንት እንድታዳምጡ
አው ምናልባት አመድ በቀረችን ሰዓት ደሞ ትንሽ ከባረ ከብሩክ በረከት ጋር ቆይታ ብናረግ ደስታዬ ነው። ምክንያቱም ከረጅም ጊዜ በኋላ በስቱዲዮ በአካል አግኝቼዋለሁና
ከዛ በፊት ግን ላቁምና መብራቱ አንድ የዘውትር የጥያቄና መልስ ዝግጅት ከዚህ በፊት ሲሰጡን የነበሩና እንደውም ይሄን ጥያቄዎችን በብዛት ለሚመለስ ሰው ሽልማት ሰጣለሁ ብሎ ታስተውሱ ይሆናልና መጻፍ ሸለማል። ያንንም ኪንግ ሰለሞን አሸንፎ ወስዷል። አሁንም ዛሬ ይመስለኛል እሳቸው ይመስለኛል አንድ ጥያቄ በአዲስ አመትም በተመለከተ በስልክ መስመራችን ላይ ተገኝተው አንድ ጥያቄ ወርውረውልናልና እሱንም አቶ ብሩክ በረከት ተቀብሏል እና እግረ መንገዳችንን እሱ ጥያቄንም
በእንለቀቀው ምናልባት እኔ እንደውም ይሄን ጥያቄ ብንይዘውና በሚቀጥለው ሳምንት እንደውም ብንጀምርና ለሚቀጥለው ዝግጅታችን ተሸላሚ መድረክ ላይ ምንሸልምበት ፕሮግራም ቢዘጋጅ እኔ በግሌ ቃል መግባት ይችላል አንድ መጻፍ ሸልማል ሆነት አወዳደረ ቆንጆ ሽልማት ኢትዮጵያን ሚገልጽ ኢትዮጵያ ምሽት ቆንጆ መጻፍ ምንሸልምበት የውድ የጥያቄና መልስ ዝግጅት እናዘጋጃለን በሚቀጥለው ጥያቄው ብንጀምረው ለአድማጮቻችን መልስ መስጫ
ሰፊ ጊዜ ይኖራን ለመመለስ
በጣም ደስ አመንት አሰበውበት ከሚመለስ
በጣም ጥሩ በል እንግዲህ ከሱ ጋራ ባረጣጋበል
ብሩክ በረከት እንኳን ደህና መጣ በአካል
እንኳን ደህና ቆየ
ደስ ብሎናል ግን መጠየቅ መፈልገው በጣም እጅግ በጣም ደሳስ የሚሉ ትውልድ የሚያነሱ ሰንበት ሰንበት የሚሸቱ በዚህ በሚያምር ድምጽ ለአድማጮቻችን የተለያዩ ትርክቶችን ድርሰቶችን የተለያዩ ጥበብ ከጥበብ አውድም እየወሰድክ ከጥበብ ወንዝም ከጥበብ ባህርም ታስጨልፈናልና እነዚህ መንትኖች ሐሳቦች እነዚህ ስብስቦች ከየት ነው የሚመጡት
አምጦ ነው የሚወልዳቸው
አው ድሮ አይ እኔ አሁን አንዳንድ ጊዜ ድሮ ያነበብኳቸው ሆነው በሆነ አጋጣሚ ሳገኛቸው የነገር ለሬዶ ባቀርቦ በየማስባቸው ናቸው ብዙዎቹ ወጣት ደራሲዎች ደግሞ የሚደርሷቸው አሉ አሌክስ አብርሃም እና መሐመድ ሰልማን እና በቀቱ ስዩም እና ሀብታሙ ስዩም እና እነዚህ ከድሮዎቹ ደግሞ እና የእንግሊዝ የሚኖረው ጃርሶ ሞት ባይኖር ክሩቤላዊ እሱም በጣም አርናቂ ነኝ እዚህ ኖርዌይ የሚኖርም አለ የተለያዩ ድርሰቶችን ብቻ አጫጭር ድርሰት ሳይሰለች ጥሩ ሆኖ መቅረብ የሚችል ካላለፉት ከሶስት አመት ተኩል በላይ አቅርበናል እንደዚህ ያው እንቀጥላለን ከዛ ነው እናመጣቸው ማለት
ምናልባት አጭር ሰዓትም ስለሌለ ልጠይቀህና ብዙ ጊዜ አጫጭር ነው የሳምንት ሳምንት ነው እንደው ብዙ ሰዎችም ይጠይቃሉ እንደው ይሄ ሁድ ፕሮግራማችሁ ተከታታይ ተረካ መቼ ነው የሚያቀርብልን ያጭር አጭር ሆነ ረጅም ደግሞ መጻፍ ይዛችሁ እኛንም ከጥበባውድ በደንብ
ምታቋድሱን
መቼ ነው እስኪ ጠይቅልን
አይሆንም ብዙ ጊዜ አሁን ልክ እንደኛ አይነት ሬዲዮ ተጀምሮ የሚያልቅ ነው እንጂ የሚሻለው ለረጅም ጊዜ የሚተላለፍ ማቅረብ ይችላል ለኔ የሚቀለኛል ግን
ከዚህ ቀደም ይሰራበት ነበር
አው በመሃል የሚያመልጣቸው ሰዎች ከዛ በኋላ ከዛ ተረከ ውጪ ነው የሚሆኑት ሳምንት ሳይቋረጥ መስማት አለበት ለዛ ነው እኔ ተጀምራ የምታልቅ ቢሆን የዛሬ 3 ሳምንት የሚሰማውም ሰው ሲጀምር ያልቃል እንትም ግን 3 ሳምንት አልፎት ግን ታሪኩን መቀጠል ይከብደዋል ለዛ ብዬ ነው እንጂ ለኔ የሚቀለኝ እንደውም ረጅሙ መተረክ
እስቲ አድማጮቻችን እንግዲህ በዚሁ አጋጣሚ መልሱን ያገኛችሁ ይመስለኛል ወደፊት ደግሞ አይተን እንደ ሁኔታችን እንደሚፈቅድልን እስቲ ደግሞ ወደፊትም ረዘም ረዘም ያሉትን ለመሞከር እንግዲህ ከባራክ ጋር እንሰራለን አይ ቲንክ እሱም መልካም ፈቃደኛ ነው
ለምን ነው ባራክ ኦባማ የሚሉ ለምን ነው ባራክ
እኔ ይመስለኛል ባረከስ ሲቆላመት
ባራክ
በሪ ምናምን ባራክ ያ እንደ ከባይ
በሪ እንዳይሉ ባራክ አሉ
በሪ እንዳይሉ
አልማጫጫችን እንግዲህ የዛሬው ፕሮግራማችን ሊጠናቀቃል 3 4 ደቂቃ ቀርቶታል ሳምንት በተመሳሳይ ፕሮግራም እስከምንገናኝ ድረስ የምንሰናበታችሁ እኔ አህመድ በተለይ ደግሞ የኮሚሽነር አበራ አዳሙ ኢንተርቪው በሚከተለው ሳምንት እንድታዳምጡ የጋበዝኩ ሰናበታችኋለሁ እንዲሁም
ቢኒያ
ብሩክ በረከት
እኔም ዘውራለሁ
እንዲሁም መብራቱ በቴክኒኩ
መልካም ጤና ይስጥልን እስከ ሳምንት መልካም ሳምንት
Shakundar, si chan bachanyinna, si nasa dyanin